ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች እንደምሰነበታችሁ። ይህ አዲስ ድምጽ የሬዲዮ አገልግሎት ነው። አዲስ ድምጽ የሬዲዮ አገልግሎት ዘወትር እሁድ ከአሁን ሰዓት ጀምሮ ለቀጣይ 2 ሰዓት የምናስተላልፈው ፕሮግራም አሁን ጀምራለን። በመላው ዓለም ለምትገኙ አባቶች በሙሉ መልካም የአባቶች ቀን ይሁንላችሁ። ይስከበራችሁ አድማጮቻችን፣ ለዛሬ ከሚቀርበው በርካታ ፕሮግራሞች መካከል አንዱ ትልቁ በሶስተኛው እናስተዋውቃችሁ የነበረው ፕሮፌሰር ተስፋጽዮን መድኔ ሊያመልጣችሁ የማይገባ በሁሉ ነገር ላይ ያተኮረ ልዩ ውይይት ከኔ ጋር አድርገዋል። በፍጹም እንዳያመልጣችሁ። በሌላ በኩል ባለፈው ሳምንት በኢትዮጵያ ያለው የመድረክ 12ኛ ጉባኤውን ማጠቃለሉን ከፕሮፌሰር በየነ ጴጥሮስ ሰምታችኋል። በዛ ዜና ላይ አንድ ትልቅ ዜና የነበረው በውጭ ሀገር ከሚገኘው የኢትዮጵያ ሕዝብ የጋራ ምክር ሸንጎ ጋር ያላቸውን ትብብር በሚመለከት አስረድተዋል። ይሄ ቀላል ጅምር አይደለም። ድሮ እንደምታስታውሱት በህብረት የሚሆን በቅንጅት አገር ውስጥና ውጭ ሀገር ያለው የተቀናጀ ስለነበረ እና በውጭ ሀገር ያለነው ሁላችንም አንድ ወጥ የሆነ የምንከተለው ነገር ስለነበረ፣ ያ የምንከተለው ነገር ደግሞ አገር ውስጥ ያሉትን ሙሉ ለሙሉ የሚደግፍበት ሁኔታ ስለተመቻቸ ከአገዛዙ ቤት አስጨንቆት እንደነበረ በአይናችሁ ያያችሁት የቅርብ ጊዜ ክስታችሁ ነው። ምናልባትም ያ ጥሩ ነገር መደገም ካለበት ካሉት በርካታ ሙከራዎችና ጅምሮች አንዱ ዛሬ በኢትዮጵያ ውስጥ ያሉ የተቃዋሚ የፖለቲካ ድርጅቶች በአንድ ላይ ለመሰባሰብና አንድ ወጥ ለመሆን የሚያደርጉት ጥረትና ያንን ተከትሎ በውጭ ሀገር ያሉ የተለያዩ ፖለቲካ ድርጅቶች ደግሞ አንድ ላይ ሆነው ልክ እንዳለፈው በጋራ እጅና ጓንት ሆነው የሚሰሩበት ሁኔታ ማመቻቸት ነው። ይህ ነገር የተወሰነ ፍንጭ ያለው ይመስላል። የኢትዮጵያ ሕዝብ የጋራ ምክር ሸንጎ የወቅቱ ሊቀመንበር ዶክተር ታዬ በስፋት ያወያዩና ዋና ዋናዎቹ ድርጅቶች እንደዚህ ሆኑ እንጂ በዛሬ ሁለት በኦክላንድ ካሊፎርኒያ 6 ኤፒስኮፖሳል በህጋዊ ቅዱስ ሌዶስ በእርሱ አቡነ መርቆሪዎስ አማካይነት ሹመት አግኝተዋል። ይህን በሚመለከት የቅዱስ ሌዶስ ማለት የነጋሪው የህዝብ ግንኙነት ስላላፊ ከምሳሌ ግዳ መስመር ላይ ይገኛሉ። ጤና ይስጥልኝ አባታችን። አንስልኝ ደማለት ዛሬ ለብዙዎቻችን የሚያውቁት የአባቶች ቀን ነው። እንደው አስባችሁበት ነው ሌላ አባቶች ቀን አዳዲስ አባቶች የሾማችሁልን ወይስ ተገጣጥሞ ነው? ልክ ነው። አይ እኔም አጋጣሚውን ነው እንጂ እናንተ የምትቆረጥሩበትም ካላንደር ወይም የቀን መቁጠሪያ የኢትዮጵያው ስለሆነ እንዲሁም መገጣጠሙን እግረ መንገዴን ለማሳየት ነው። ስድስት አባቶች መሾማቸው ይነገራል። ብዙዎቹ ላይ ስድስት አባቶች በአገልግሎታቸው በተለይ ደግሞ እኛ የደረምንበትን በዚህ በውጭ ሀገር በስደት በምንኖር ጊዜ ለሁላችን ጥሩ መካሪ አባቶች የነበሩ ለሃይማኖታችን ብቻ ሳይሆን ለኑሯችን አስተማሪና መካሪ፣ ለታመመም ለተቸገረም ደራሽ በአባትነታቸው የተመሰገኑ ናቸው እና ብዙዎች ደስታቸውን የገለጹ እነማን ናቸው? ማንስ ተባሉ?
Thank you. ናቸው አሁን ተሰራው። ሌላ ደግሞ አሁን በቅርብ ጊዜ ሳውዝ አፍሪካ ጃማሪ ያላችሁ ናቸው እና
የቀሩት ሁለቱም ወደፊት እንግዲህ ሁኔታው ሲከታተል እግዚአብሔር ፈቃድ ይሆን እነሱ ይሾማሉ ማለት ነው። ሁሉ ነገር አሟልቶ ነበር የቪዛ ጉዳይ ነው።
የቪዛ ጉዳይ ለታቸው
የህጋዊ ቅዱስ ሲኔዲዮስ እንደሚያውቁት በተለይ አምስቱ አባቶች ነፍሳቸውን ይማር አሁን ዜናን ጀምሮ እንዲሁም ፓትርያርኩ ያደረጉትን ነገር ለብሷል ነግርም ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለቀኖናዋ መከበር ለቀጣይነቷ እጅም ዘመናት ለሺህ ዘመናት ይህ የተባለ ሲነገረው ያ ታሪኳ ሳይጓደል አለ ነው እድሜውን አምስቱን በትክክል አላውቀውም፣ ግን የነበራት ታሪክ ሳይጓደል እንዲቀጥል ቀኖናዋና ዋናው ህጓ እንዳይሰበር ያደረጉት መስዋዕትነት በታሪክ ነው የሚገለጸው። ብዙ ጊዜ ሰው በቁሙ እንደሚያውቁት ነው ካለፈ በኋላ ነው እንዲያውም ጥሩ ስራ ሰውን የሚያገልጸው ካለፈ በኋላ ነው። እና ያደረጉት ነገር ቀላል ነገር አይደለም። ከነዚህ ጎን መቆም ምን ያህል ቅዱስ ስራ ነው ይላሉ። እሱም ከበሉ ደርሶናል። ሌሎችም የሚደርስባቸው ደግሞ አደጋውን ጭምር ነው። ይህ እንዴት ያሉ
በጣም ስራ ነው የሰሩት። ይኸው ቀላል አይደለም። ባንክ ዘመናት ዝር እሱ ይሄን ያልበደለ ነው ባለ ላይ የተበደለው ስለታስሩ ያልሰጡ ነው አባቶች ያሰጡታል እየወደው እየተበደለ ያጣ አባት ከለለ ኦርቶዶክሳዊው ባህሩ ይስተናል ብሎ በስተት ቻለ ስለናችሁ አባት እሺ ነውራል ከጥሩ ጽፍቆ የሚያስ
ወጥቶ አሁን ባውስ ለሊት ወዲህ ደግሞ ይሄ ተርፍ ባና በሰራ ማለት ያለ ያይ ዋን ነው አሪያ ሲደግ ያጭ ዳተ ከነሞት ቁማት ተብሏል ስለዚህ አባቶች አሁን እንደረከቡት ደግሞ ቻፋ ይደግ ያጭ ስለዚህ 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 ያጭ ስለዚህ
ይህንን የሰልጣን ስም ማለት አንችልም ብሎ ማባቶች የሚያስተምሩት
ወደሱ የደቆ ወደተኛው ሱሱ ወንጀል ሱሱ ደሶች ሱች ዲነስ ነው የተገረፈው የተሰቀለው የሞተው የተሰቀለው ታከን ያጣው ስለዚህ ተራታቸው አሁን አንዳንዴ ለራሳቸው አሜሪካ ማምበር ተውላ ለጥቋቸው ለጥቋቸው ያይደ አዳ የ ጌታ ሱስ የኢየሩሳሌም ወደ ስለተ ስለዚህ ምን አይነት ነው ለማስተማር ነው ወደቆት ኃይሉ ከኢየሩሳሌም ከተሳከረ ሁሉ ተደባደ ይችላል ግን አሁን የኛ አባቶች እንዴት ሆነው ተቻችለው ለጥቅም ግዴታው ሁሉ አግኝቶ እንደዚህ እንደብለው አከመተን ያ አይደለም ያችሁ ሁለቱ ተፈጸመ እዚህ ተሻለ ከሆነ አፈረሰ ይችላል ይዘው ይደረጋው እንደው የደሙ ያቆራል ይችላል
ያ እንደው ይከታል ብሉኝና እንደዚህ የሚሉ ሰዎች አሁን እዛ ሆነው ለምን የሚሉ ሰዎች እንዴት አይነት ጥቅላት እንዳላቸው ባይገባኝ ምን ማለት ነው እዛ የሚኖሩ አባቶች እኮ እዛም በቢላ በጽሩኑ የታየኖሩ እዚህም ለሽምሽም እየመጡ ይባርካሉ እነዚህ እነተኞቹ አባቶች ያን ማረክ ጠጥተው ነው ያ የበለጠቱ ባይሆንም እንዴ እነዚህ ሰዎች እኮ ቅድም ያልኩት የሰው ልጅ ኖር ሳይከበር የቤተ ክርስቲያኗ ቀኖና ሳይከበር ለእውነት ታንቆ እንዴት ይህን ህዝበ ክርስቲያን በትል እንሄዳለን ከማለት ነው እንጂ ይህኑ መምጣት ከሆነ አሉላቸው እኮ እዛ ተቀምጠው እንደገና እዚህ እየመጡ እዚህም ተቀምጠው እዛ እዚህ ብር እዛም ብር ይህንን የሚጠላ ማን አለ ይህንን አልፈልግም ማለታቸው ያስከብራል እንጂ ምኑ ላይ ነው ነቀቤ ነው በጣም በጣም እንኳን ደስ አደረጋችሁልን እጭም አባታችን በሌላ አጋጣሚ ሶርን ቪዲዮ ላይ ከተማ ወይስ ፈልግ ነበር አሁን ከቀረው አይቀር አንድ ነገር ብቻ ልንጠይቅ ከልጅነት ጀምሮ ካሳደጓቸው ክርስትና ምዘው አስመቀው ካሳደጓቸው ልጆች በቤተ ክርስቲያን ነው በካናዳ ባህያዊ ክርስቲያን ነው ማለት ነው አንድ ወጣት በጣም ታላቅ ሰው ሆኖ ባለም የታወቀው ነው ብዙዎች ዛሬ ሌላ ነው የሚጠሩት እናንተ አቤል ነው የምትሉት ዛሬ በዊኬንድ የሚልፍን ተጠርቶት በአለም አሉ ከተባሉ ታዋቂ የውጭ ሀገር ዘፋኞች አንዱ ሆኗል እና አቤል ወይም ዘዊኬንድ እርሶ ቤት ነው እንግዲህ እርሶ ቤተክርስቲያን ነው ክርስትና የተነሳው እርሶ ነው ያሳደጉት መጥቶም ሲጎበኘዎት አድጎም አባቴ ብሎ እንደገና መስቀሎን ሲታ ለምን ተሰማዎት እንደው ልጆች ለቁም ነገር ሲበቃ ደስ እንደሚለዎት ተስፋ በማድረግ ነው እንግዲህ የሰው ልጅ ጥሪው በተለያየ ነው ወላጆች ግብ ተጥቶ አይሆንም
ስትልን ሰጋ ታድገን የሚፈልገው መቀበል ከቻል ሰው ከደረሰበት መድረስ ይቻላል። ይህ ህፃን እንግዲህ እግዚአብሔር ቶሎ ያደገ ነው፣ ልጆች ጋር አብሮ ያደገ ነው። ግን አሁን ያለበት ሙያ ሲጀምር ምናልባት ሰዎች በሌላ አይተው ሊሆን ይችላል። ግን እናትዋ እግዚአብሔር ያምናለች በንባር ያሳድግች ገሌታ ትንሳሳ ማብራት ሲኖር እናና ትልስበትለች እና የመጣ ይቆርብ ነበረ ለእዚህ ወደ ሚባል እሷ ጋር ተነጋገረው እንዳላር ይብር ይበሉ ባል እናደርጋለን። ዙሪያውን እናስተዋውቅ እናም ስለብራለች እዚህ ባል ዘጋጃ 50 ሺህ እና ብሩ አይደለም። ይሄ በጣም ደስ ያለኝ ነገር ሰዎች በተለይ ከፍ ያሉ ሆነ እዚያ በጭቀው ያደጉ አይመስላችሁ። ያደጉ ምድር የደቡብ ሰፈር ይመስላል። ይህ ሰው ባህሪ በጣም ትንሾች ናቸው ያደጉበት ምታይ ነው እና አኳቤ አድረሳው ያ አሁን ነው ምሽት ካቴድራል ክርስቲያን እሱ የተነሳበት ቤተክርስቲያን በክራይ በነበረበት እዚያ በኋላ ደግሞ አንድ የሆነ አዳራሽ ክስተት እዚያ በገለገል ያንን አረስ ነው። ይህ እኮ የመጣው ከዚህ ነው። ይሄ የዚህ የእሱ $50,000 እሱ ቦታ ለእኛ የነገርን ያስተማረን እኔ ከዚህ ተነስቼ አረሰው እና በጣም እጅግ በጣም በሚሊዮን የምትቆጠር ገንዘብ እንደሰጠ የምንቆጠው የገንዘብ በ50 ሺህ በታሉት እንደዚህ ደስ ያለ እና አለመርሳት በካናዳ ጊዜያ ተፈንቻለሁ። ገንዘብ ያልማሽ ገንዘቡ አሁን ያልሰራ ነው ቤተክርስቲያን
ይሄ ነው
ስራቸውን መስራታቸውን አላዩትም። የምታሳድጉ ህጻናት ልጆችን በሙሉ ሀገራቸው እንዳይረሱ፣ ወገናቸው እንዳይረሱ፣ ቤተሰባቸው እንዳይረሱ፣ ማንነታቸውን እንዳይረሱ ስታደርጉት ነገር በተግባር መተርጎሙን ስታዩ እግዚአብሔር ታዋቂ ስለሆነ ወይም ለውቴ በሱ ስም አነሳ ነው እንጂ የዚህ አይነት በዚህ 25 ዓመት ያፈራችሁትን ስታዩ አስተዋጽኦአችሁን በምን እንደምረካው ይቸግረኛል። ቅድም ለሰው መብት ያላችሁን የምትታገሉትን በእናንተ ላይ የሚደርሰው ሱሩ ደግሞ እንዳለው ነው። ልጆቻችን አሳድገን ለቁም ነገር ማብቃት የቻልነው በእናንተ ድጋፍ ነው እና አይቲንክ አቤል ብዙ ያሳደጋችኋቸውን ልጆች ምሳሌ እንዲሆን ነው ደስ የሚላችሁ የሚመስለኝም ከዛ ጻር ነው። እኛም የሚጠቁ ሆነው እንዲያድጉ ማድረግ መርዳታችሁ ቀላል ነገር አይደለም። ለመጨረሻ ይበቃል።
በጣም ያሁንም ለፖለቲካ ለነገሮች ቻችን ስለቻች ዛራያን ደውላለን አረሳሽ ለከናገር አራይታሉ ወንድም ተናገረው ኢየሩሳሌምና በሳምራ ኢትዮጵያና ተሳምለና ተማራለ ሁሉን ዳይረታ የለቀሰ አረብ ዳይረታ ግና ተማራለ ደዋንት እንደነገር ማቆማ የዛሬ 30 ዓመት ላይ መስለኝ የደምሻውና
አመሰግነው የጋዊ ክትትል የዲዮስ የዝግሪነት ክላላፊ ከስልጣን ግዳም ለቪዲዮው በጣም አመሰግነው ለክመቱም ሁላችንም እንኳን ደስ አለን እግዚአብሔር ይስጥልን
ያለ ስልክ ጋር ባካችሁ
አሜን አሜን እስከብራችሁ አድማጮች ወደ ስልክ ማዳመጫውና ወደ ኢንተርኔት ሲሄዱ መልካም ነው በስልክ ነው ረጅም ሰዓት ልታዳምጡ ፕሮፌሰር ተስፋቸው መርጌ ዛሬ በጣም ልታዳምጡ የሚገባሉ ውይይት ከኔ ጋር ያደርጋሉ እንደዚሁም ዶክተር ታዬ ከባድ ውይይት ከኔ ጋር ያደርጋሉ ምናልባት ማድማጮች ሀሳብ አስተያየት እንድትሰጡ ለማድረግ ጊዜ ይኖረኛል ብዬ ገምታለሁ በተለይ ሰሞኑን በሀገራችን ጉዳይ በኤርትራ ጉዳይ ብዙ ነው የሚባለው ብዙ ማለት በፈለጉ ነበር ግን ወደ ስልክ ማዳመጫው ቁጥሩ 7124323920 8542228 በአንዱ ነው በሱ ብታዳምጡን መልካም ነው በነገራችን ላይ ኬንያ ውስጥ የሚገኙ የኢትዮጵያና የኤርትራ ወይም የሻቢያና የወያኔ በሚመቻቸው አምባሳደሮች ያደረጉትን ክርክር ውይይት አይታችኋል ከላይ ያችሁ ፕሊስ አዲስም ዳትካም ግቡና ተመልከቱት የሚገርም ነው የሚገርም ነው ብቻ ነው ማለት ምችለው ይህ የራሳችሁን አስተያየት ስታላችሁ ውይይታችን ውስጥ የሚሉን እናካትታለን አመልጣችሁ 7124323920 አክሰስሮ 8542228 ነው ስራ ለምትፈልጉ ስራ አለን
አሳስ ካሪዞን ፍራማጂን ቸክሮታል የሚሰሩት ስራ ደሞዝ ትንሽ ሆኖ የሚከፍሉት ቤት ኪራይ አስመርሮታል እንግዲያው ታያስቡ የስራ ፈቃድ ካለዎት ስራ አለዎት 2404724439 ደውሉልን ከዋሽንግተን አካባቢ የ2ሰዓት ርቀት የሚገኝ ከተማ ውስጥ እዛው እየኖሩ የሚሰሩት ስራ አለ 2404724439 ዘዝርዝሩ ይደውሉ የስራው አይነት የተለያየ ነው የመነሻ ዋጋቸው 10 ብር 95 እና 11 ብር ከ70 ለመጀመሪያው ሲሆን ካልኖሩ በኋላ ደግሞ 11 ብር ከ70 እና 12 ብር ከ60 ይደርሳል የኦባማኬር ኢንሹራንስ አለው በባል ምክንያት ስራው ቢዘጋ ይከፈሎታል ሌሎችም ጥቅማጥቅሞች አሉት 2404742 44439 ይደውሉ። ስራውን የሚሰሩት ከዋሽንግተን ሜትሮ ኤሪያ የሁለት ሰዓት ርቀት ከተማ የምትገኝ እዛው እየኖሩ ነው።
2404724439 ነው። የማናጀርነት ፖዚሽንም አለው። የማናጀርነት ፖዚሽኑ ብቻ እንግሊዝኛ መጻፍ መናገር ያስፈልገዋል፣ መኪና መንዳት ያስፈልገዋል። ሌሎችን ነገሮች ብታሟሉ ከሆነ ከ30,000 በላይ ነው ደሞዙ። ልዩ ልዩ ጥቅማጥቅሞች አሉት። 2404724439 በስራ ሰዓት ከሰኞ እስከ አርብ ብቻ ነው የምትደውሉት። 2404724439 ከሰኞ እስከ አርብ ደውሉልን። ዝግጅታችን ይቀጥላል። ወደ ስልክ ማዳመጫው ብትመጡ የበለጠ ልታዳምጡ ትችላላችሁ ማለት ነው። ወደ ስልክ ማዳመጫው ብትመጡ ጋብዛለሁ። የ7124323320 አክሰሱ 8542226 ፓውንድ ነው። ወደ ስልክ ማዳመጫው የተከበራችሁ አድማጮቻችን በተከታታይ በዚህ ሬዲዮ ፕሮግራም ላይ በተለይ የኢትዮጵያና የኤርትራን ጉዳይ በተመለከተ ከፕሮፌሰር ፈልጣዜውን መድኃኔ ጋር ውይይት እንደማደርግ በተከታታይ ሳስተዋውቃችሁ ቆይቻለሁ። ለረዘም ያለ ጊዜ ነገሩን ለእናንተ አስቀድሜ አድቨርታይዝ እንዳደረግ የፈለግኩበት ምክንያት ጥሩ ቁም ነገሮችን በዚህ ውይይት ሰማላችሁ እየተስፋ ስለማድረግና ብዙዎች አድማጮቼ ፕሮግራም ይዛችሁ እንድትጠብቁት ለማድረግ ነው። እንግዲህ ቀኑ ደርሶ ዛሬ ፕሮፌሰር ተጣዚዮን መድኃኔ ከኔ ጋር ናቸው። በስልክ ካሉበት ሀገር በጀርመን ሀገር ነው የሚኖሩት። ፕሮፌሰር ስለ ጊዜዎት መጀመሪያ በጣም ነው የማመሰግነው። በጣም ጊዜ ያክርልኝ። እንደምን አሉ?
እግዚአብሔር ይመስገን ደህና ነኝ። እኔም በጣም አመሰግናለሁ። ይሄ በቀላሉ የሚገኝ እድል አይደለም እና ላደረክልኝ ከዚያ በጣም ነው የማመሰግነው።
በነገራችን ላይ እንደ ዊቴን ከመጀመሩ በፊት ፕሮፌሰር ተጣዚዮን መድኃኔ ኤርትራዊም ነው ኢትዮጵያዊም ነው። አሁን 25 ዓመት ኤርትራና ኢትዮጵያ ተወደደም ተጠላም ሁለት ሀገር ሆነዋል። ተስፋቸውም መድኃኔ አንድ ሆኖ ሁለት የሆነበት ምክንያት ምንድን ነው? ኢትዮጵያንም የኛ ነው ኤርትራንም የኛ ነው። ለእርሶ ብቻ ሁለቱም ነው እንደምን ተፈቀደ?
እንግዲህ አመጣጡ እንዴት ነው ሊሆን የሚችለው መሰለ፣ መጀመሪያ መጽሐፍ የወጣው በ1986 ዓ.ም እንደ ፈረንጆች አቆጣጠር ነው። አሁን 30 ዓመት ሆኗል። የዛን ጊዜ እንግዲህ በትግሉ ጊዜ ማለት ነው፣ ጦርነት ሲካሄድበት በነበረ ጊዜ ማለት ነው። የዛን ጊዜ እኔ ክልሎቹ ኤርትራኖች ለየት ያለ አቋም ስለ ኤርትራና ስለ ኢትዮጵያ ጉዳይ ወሰድኩኝ፣ ለየት ያለ አቋም አሰማሁኝ። እሱ ምንድን ነው? የኤርትራ ችግር ትርጉም ያለው መፍትሄ ሊያገኝ የሚችል እኛ ተግባብተን በፌዴሬሽን መልክ ብንፈታው ነው የሚል አቋም ወሰድኩኝ። እዚህ በመሰረቱ እንግዲህ የአንድነት አቋም ነው የነበረ ማለት ነው። በዚሁ ምክንያት ብዙ ኢትዮጵያዊ ምሁር፣ ብዙ ኢትዮጵያዊ ወንድሞቼ መፍትሄ ሊያፈላልግ የሚችል አቋም በመሆኑ ደስ አላቸው። ኤርትራያኖች በተለይ ደግሞ እነዛ ከባድ ብሄርተኞች የሆኑት እስከዚህ ድረስ ደስ አላላቸውም ነበር። ኋላ ግን አቋሜ በዛን ጊዜም ብዙ ኤርትራዊ ያ አቋም በዛን ጊዜ ትክክል እንደነበረ ይቀበላል። የሆነ ሆኖ ጥያቄውን እንትን በመመለስ እኔ ኤርትራዊ ነኝ፣ ግን በስንተም ደግሞ ከኢትዮጵያውያን ጋር ደግሞ ወንድማማችነት ስሜት አለኝ። መጀመሪያ ዩኒቨርሲቲ ትምህርቴን ያደረግኩት ኢትዮጵያ ውስጥ ነው፣ አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ ስንት ኢትዮጵያዊ ወጣት ለኢትዮጵያ ሕዝብ በሙሉ ጎሳ ሳይል ሃይማኖት ሳይል ለኢትዮጵያ ሕዝብ በሙሉ የተሰዉ አውቃለሁ። ስለዚህ እነሱም ወገኖቼ ናቸው እና የእኔ ስሜት በእውነቱም ኤርትራውም በሆን ኢትዮጵያውያኑም ወንድሞቼ ናቸው የሚል ሀቀኛ እምነት ስላለኝ ያ እምነት ደግሞ በምጽፋቸውና በመወስዳቸው አቋሞች ስላንጸባረኩት በሁለቱም በኤርትራውያንም በኢትዮጵያውያንም ተቀባይነት አለኝ። ሁለቱም ለመሆን የበቃሁት ማለት ነው።
መታደል ነው። አሁንም ቢሆን ስሞች በዚህ መልክ ነው በየቦታው ሲነሳ ምሰማው መቼም ነገርም ነገር ያመጣዋል እና እርሶ እንግዲህ ገና ዛሬ 30 ዓመት ጀምሮ ከዛም በፊት ጀምሮ የሁለቱን የኤርትራና የኢትዮጵያን ጉዳይ ለመፍታት የሚቻለው ለየት ባለ መልክ ነው ማለቱ በታሪክ ተመዘገበ ነው። አሁን እንደውም ወቅቱና ጊዜው ደግሞ እየፈቀደ ወደ እርሶ ሀሳብ መመለስ የግድ የሚሆንበት ጊዜ ሩቅ አይመስለኝም። ግን ወጣ ወረደም በወጣትነቱ ጊዜ ያዩት የሰሙት የኤርትራ የብሔርተኝነት ጥያቄ በኢትዮጵያም በኩል ደግሞ ያንን ጥያቄ ለመመለስ የተደረገው ነገር ሁሉም ወደ ጦርነት ስለሆነ የውጭም ተጽዕኖ አለበት። ያ ሁሉ አሁን የሆነውን ሆነናል ሲያዩት እና ግን አሁንም መፍትሄ አምጥተናል ማለት ይቻላል። ለሁለቱም ሀገር የሚበጅ መፍትሄ አምጥተናል። ያ ሁሉ ሰው ሞቶ ያ ሁሉ ተደርጎ እስቲል መፍትሄ ላይ አሁን ዞሮ ዞሮ ጠቃሚ መፍትሄ አምጥተናል ብለው ያስባሉ?
አይ ጠቃሚ መፍትሄ አልመጣም በእውነቱ። ምክንያቱም አሁን ያለነው ሁኔታ ምንድን ነው? ኤርትራ ተገነጠለች። ተገንጥላ ግን ህይወት ያላት ሀገር ለመሆን አልቻለችም። አምና ነው ከአምና በፊት እንዳሳተምኩት ሰፋ ያለ ጽሁፍ ይኸውና ኤርትራ ሞተች ትግል ለሀገር ትንሣኤ በሚል ርዕስ ይህንን ሁኔታ ገልጬው ነበረ። ስለዚህ በእውነቱ ኤርትራውያን ትርጉም ያለው ነፃነት አግኝተዋል ማለት አይቻልም በጭራሽ። የኤርትራ ህዝብ ሁኔታ ከማንም ጊዜ ከአሁን በፊት ከነበረው የባሰ በጣም የባሰ ነው። በታሪኩ አይቶት የማያውቅ ችግር እያየ ነው አሁን የኤርትራ ህዝብ። ማጋነን አይደለም፣ በታሪኩ አይቶት የማያውቅ ችግር እያየ ነው የኤርትራ ህዝብ። ስለዚህ ለኤርትራ ህዝብ መፍትሄ ተገኘ ልንል አንችልም። ኢትዮጵያ ውስጥ ደግሞ አሁን ያለው በጣም ከባድ ችግር ነው በእውነቱ። የሀገሪቱ አንድነት እየተናጋ ነው። ቋንቋ ላይ እንደተመሰረተ ፌደራሊዝም ተብሎ የተገለጠውን እንትን ስርዓት በእውነቱ በተግባር እንደሚውለው ያለው የአንድ ቡድን አምባገነናዊ ስርዓት ማጠናከር ብቻ ነው የሚሆነው። ስለዚህ እንደ ኤርትራ ጨርሶ የሞተ እንትን ባይሆንም ኢትዮጵያ ውስጥም በጣም ከባድ ችግር ነው ያለው። ስለዚህ እንደዚህ ሁለት ሀገሮች እንትን ጉዳይ እንዴት ነው መፈታት ያለበት? ገንቢ የሆነው መፍትሄ ምንድን ነው የሚለው ጥያቄ አሁን መመለስ ያለበት ነው። እንዴት ነው ከአሁን በፊት በተደጋጋሚ በሳን ሆዜ ከወንድሜ ከፕሮፌሰር ዳንኤል ክንዴ ጋር ተወያይተናል፣ ሌሎችም በነበሩበት እንዲሁም ከአሰራራት እንትን በፊት አሰራራት እንኳን አይሞላም በፊት ከሟቹ ወንድሜ አቶ ሙሉጌታ ልሌ በዋሽንግተን ቴሌቪዥን እዛ ላይም ጥሩ ውይይት እንትን አካሄደናል። ምን መሆን እንዳለበት እንትን ግንኙነቱ ዝምድና የሳና የኢትዮጵያ ዝምድና ምን መሆን እንዳለበት ምን ማድረግ እንዳለብን በዚህ ጊዜ ተወያይተን ነበር። እኔ እንደማየው ወንድሜ እንደምታውቀው ከሰላሳ አመት በፊት እንትን ባሳተምኩት መጽሐፍ እንዲያውም በፈረንጅ አቆጣጠር እስከ 1991 ድረስ በእውነቱ ትርጉም ያለው መፍትሄ በሁለት ሀገሮች እንትን ፌዴሬሽን ነው የሚል አመለካከት ነው የነበረኝ። አመለካከቱ ጥሩ ነበር የሚል ትምህርት አለን አሁንም እንደሆነ። ነገር ግን አንዴ ከተገነጠለች በኋላ አዲስ ሁኔታ ተከሰተ። በዚህ በተከሰተው አዲስ እንትን ሁኔታ እንግዲህ ምንድነው ማድረግ የሚቻለው? ምንድነው የምንፈልገው ብቻ አይደለም አስፈላጊ እንትን ጥያቄ። ምን ስለ ማግኘት የሚቻለው ምን ስለ ማድረግ የሚቻለው ብለንም መመርመር ይኖርብናል። ስለዚህ ሪያሊስቲክ የሆነው ነገር ምንድን ነው? አሁን እነዚህ ሁለት ሀገሮች እንደ ሁለት ሀገሮች ተዋውቀው በእውነቱ ሁለቱም የሚበጅ ለሁለቱም የሚጠቅም የትብብር ዝምድና ሆኖ በፖለቲካ በኩልም የኔ ኮንፌዴሬሽን ብዬ የምጠራው የሁለት ሉዓላዊ እንትን ሀገሮች የጠበቀ ዝምድና አውሮፓ ውስጥ እንደምናየው በፈረንሳይ እና በጀርመን መካከል ያለውን አይነት እንደዛ ነው። እንደዛ አድርገን ነው ልንጀምረው እንደሚችል የምል እምነት ነው ያለኝ።
አሁን ያሉት ነገር ነው። መቼም የሁለቱን ሀገር መፍትሄ መስጠት ያስፈልጋል። ግን አሁን ሁለት ሀገር መፍትሄ የሚመጣው የሁለቱ ሀገር መንግስታት ለማቀራረብ ሲጥሩ ነው። አንደኛው ይሄ የሚያውቁት ነው ይመልሱታል። ሌላው ደግሞ የሁለቱም ሀገር መንግስታት ተቃዋሚዎችም ደግሞ ሲያዩት ሁሉም የራሱን ለማብሰል የሚሯሯጠው የራሱ ጉዳይ፣ የአንተ መንግስት እኔን ከረዳኝ የአንተ መንግስት ለዘላለም ይኖር የኔ ጥፋ በምን ለሁለቱም እና እስቲ ይህንንም አብረውት
እኮ ልክ ነው። ወደዛው ልመጣ ነበር። ልክ ነው። እንኳን አነሳሁት ጥያቄውን። ይሄ ነገር እንዲሆነ ግዲህ ሁለት ሀገሮች ገንቢ በሆነ ዝምድና ሊተሳሰሩ ከሆነ በኮንፌዴሬሽን መልክ ሊዛመዱ ከሆነ ምን ያስፈልጋል ማለት ነው? በሁለቱም ሀገሮች በእውነቱ ለህዝብ ተቆርቋሪ የሆነ መንግስት ያስፈልጋል።
አሁን ያለው ሁኔታ አስመራ ያለው እንትን ሁኔታ አምባገነናዊ የሆነ ስርዓት ከማንም ጎረቤት ሀገር ጋር እንዲህ የመሰለ ገንቢ ዝምድና ለማድረግ አይችልም። ኢትዮጵያ ያለው መንግስትም እንዲህ የመሰለ ዝምድና የማድረግ አቅሙ እየደከመ እየጎደለ እየጎደለ ሄደው አሁን ይህንን ጉዳይ ይህንን ጉዳይ በተመለከተ ብዙም አይሻል አስመራ ካለው እንግዲህ በሁለቱ ሀገሮች ብቃት ያለው ለሀገር ተቆርቋሪነት ያለው ለህገ ዲሞክራሲ የሚገዛ መንግስታት ሲኖር ነው ይህንን ነገር ለማድረግ የሚቻለው። አስመራ ያለው ሁኔታ እንደሚታወቀው በሁሉም አሳዛኝ ብቻ ሳይሆን አሳፋሪም ነው። በእውነቱ ህግ የሚባል ነገር የለም። ኮንስቲቱሽን ህገ መንግስት የሚባል ነገር የለም። ሁለት አመት እንግዲህ በይፋ ነጻ ሆኗል ከተባለ ከ93 አንስቶ ለ23 አመት ነጻ ሀገር ሶቨረን ሀገር ለኋላ ሀገር የተባበሩት መንግስታት ድርጅት አባል ተብሎ ህገ መንግስት የለው እንግዲህ ለማመኑ የሚያስቸግር ነገር ነው። ስለዚህ ምንድን ነው በሁለት ሀገሮች ለውጥ ያስፈልጋል ማለት ነው። ሁለት ሀገሮች ትርጉም ባለው ለሁለቱም በሚጠቅም ሁኔታ ሊዛመድ ከሆነ በሁለት ሀገሮች የፖለቲካ ለውጥ ሊያስፈልግ ነው። ለውጥ ደግሞ ሌላ አይደለም፣ በሁለቱ ሀገሮች ዲሞክራሲያዊ የሆነ መንግስት ሁሉንም የሚወክል መንግስት መቆም ይኖርበታል ማለት ነው። እሱ ከተደረገ በኋላ ነው እንግዲህ ይህን ልምለው ያለለውን አይነ ዝምድና ለማድረግ የሚቻለው። ያንን ነገር እንትን ካደረገ በኋላ ቀስ በቀስ እያለ ሁለቱ ህዝቦች የመረጡት አይነት ዝምድና ማድረግ ይቻላል። ሁልጊዜ ለውጥ አለ። የዝምድናው ይዘትም በየጊዜው ሊለወጥ ይችላል። ህዝቡ የፈለገው ኢትዮጵያ ህዝብና የኤርትራ ህዝብ በፈለገው መንገድ በፈለገው አይነት የዝምድናው ይዘት የኢህአዴግ ሊለወጥ ይችላል። ይህንን ነው ልልህ የምችለው።
ያሉትን ሁለት መንግስት ለማቋቋም የሁለቱም ሀገር ያንን የሀገራቸውን መንግስት የተሻለ ለማድረግ ጥረት ማድረግ አለባቸው። ያ ጥረት ግን ዝም ብሎ የሚታይ አይደለም። የሁለቱም አሁን ያሉት ስልጣን ላይ ያሉት ይህን አጋጣሚ የተጠቀሙበት ነው። ኤርትራውያን ለሚያደርጉት ግን ዋና ደጋፊያቸው ወያኔ እንደሆነ አድርገው የሚያስቡ ከሆነ ኢትዮጵያውያኑ ለሚያደርጉት ግብጽ ትግል ዋና ደጋፊያቸው ኢሳያስ አድርገው የሚያስቡ ከሆነ እንዴት አድርጎ ነው መቀራረብ የሚቻለው? ሙዚየሙ አንደኛ ቁርሾም ያመጣል። ለምሳሌ እንደ አጭር ነገር በሰሞኑ እንኳን የሆነ አንድ ምሳሌ ብሰጠ ኤርትራውያን በኢሳያስ ላይ ማዕቀብ እንዲደረግ የሚደረገውን ነገር ደግፎን ኢትዮጵያውያን ኢሳያስ በዓለም የታወቀ ዲክታተር ነው። ማዕቀቡ በሱ ላይ መደረጉ ጥሩ ነው እና ደግፎን ሙሉ ኤርትራውያኖች አሉ። ሌሎች ኤርትራውያን ደግሞ የለም በኢሳያስ ላይ ማዕቀብ መደረግ የለበትም የሚሉ ያሉ ተቃዋሚ የኢትዮጵያ ተቃዋሚ እንደዚሁ የለም በኢሳያስ ላይ ማዕቀብ መደረግ አለበት የሚል አለ። አንዳንዶች ደግሞ በኢሳያስ ላይ ማዕቀብ መደረግ የለበትም ይህንን እንፈርማለን የሚሉ ያሉና ይህንም ሲደምሩት በሁለቱ ሀገር መንግስት ጥሩ መንግስት ለማምጣት እንዴት አድርገን እንታገላለን? ያለው የተበጣጠሩ አይደለም።
ያነሳው ነጥብ በጣም አስፈላጊ ነው። እንዲያውም ከዋና ችግሮቻችን አንዱም እሱ ነው። እንዳልከው ነው የኤርትራ ተቃዋሚዎች ከወያኔ ጋር ዝምድና ያላቸዋል። ይለያያል፣ የዝምድናቸው መጠን ይለያያል። አንዳንዱ በጣም ቅርብ የሆነ ዝምድና አለው፣ አንዳንዱ ደግሞ ትንሽ ራቅ ያለ ነው፣ ላላ ያለ ነው። አንዳንዶቻችን ደግሞ በጭራሽ ወያኔዎቹ እኛ እንዲረዱ ፍላጎት የላቸውም፣ አላማቸውም አይደለም ሊሆንም አይችልም የሚል አመለካከት ያለን ሰዎች አለን። እንዳልከው ግን የኢትዮጵያ ተቃዋሚ ድርጅቶች እና የኤርትራ ተቃዋሚ ድርጅቶች ስለዚህ ጉዳይ በደንብ ማጤን ይኖርባቸዋል፣ በደንብ መመራመር ይኖርባቸዋል። በእውነቱ እኔ ደጋግሜ የተናገሩ ያለው ኢሳያስ አፈወርቅ የኢትዮጵያን ተቃዋሚ ኃይሎች ወያኔን ለማዳከምና ለማውደቅ እንዲችሉ ሊረዳቸው ዝግጁ ነው የሚል እምነት በፍጹም የለኝ። ታይተዋል እኮ ከአሁን በፊት የአርበኞች ግንባር የሚባሉ እነ ፕሮፌሰር ሙሴ ተገኝ ስዊዘርላንድ ያለው እሱ ደጋግሞ ሲናገር ሰምቻለሁ። እኔ ከአስር አመት በላይ ነው የኖርነው እዛ ኤርትራ። ጭራሽ ትርጉም ያለው እርዳታ አልተደረገልንም ብቻ ሳይሆን እንዲያውም አዳክሙን፣ ጓዶቻችን አሰሩብን፣ የተኩማሉ የት እንደገቡ የመናቃቸውም አሉ ብሎ ትርጉም ያለው እርዳታ ምንም እንዳላደረጉላቸው እና ወያኔን ለማድከም እና ለማሸነፍ ሊረዷቸው አላማ እንደሌላቸው ሻዕቢያዎቹ በደንብ ነው ያስረዳል። በዛ በኢትዮጵያ በኩል ደግሞ የወያኔ መንግስት የኤርትራ ተቃዋሚ ድርጅቶችን የኢሳያስን መንግስት እንትን ለመሳት እንዲችሉ
እስካሁን ድረስ ከ1998 ጀምሮ እስካሁን እዛ ያሉ ሰዎች ምንም ነገር ሊያደርጉ አልቻሉ። ለእኔ ግልጽ ነው። ለብዙ ኤርትራውን እየበራለት ነው የሚያደው ያለው። ወያኔዎችም እኛ ኢሳያስን ለማዳከምና ለመጣት እንድንችል የሚፈልጉ አይደሉም። ስለዚህ ምንድን ነው ኤርትራው ተቃዋሚ ድርጅቶች እና ኢትዮጵያ ተቃዋሚ ድርጅቶች ተግባብተው ለወደፊቱ ኢትዮጵያና ኤርትራ ምን አይነት ግንኙነት እንዲኖራቸው ይህንን በደንብ ተነጋግረው እና በዚህ ጉዳይ ተግባብተው በዛ መግባባት ላይ የተመሰረተ ዝምድና አድርገው የጋራ ትግል በማካሄድ ነው እንዲቀዳጁ የሚችሉ የሚል አመለካከት አለኝ።
ይህኛው ግን እስካሁን አልታየም። የኤርትራን ሁኔታ በሚመለከት ከወያኔ ምንም ድጋፍ ሳናገኝ ወያኔና በእነሱ አማርኛ ልናገር መሻሪያና ወያኔ አንድ ናቸው፣ የዓላማም ጥናት አላቸው። የተወሰነ የጥቅም ችግር ቢኖርም አንዱ ለአንዱ ከሌላው ተቃዋሚ የተሻለ ጠቃሚ እንደሆነ ያምናሉ። ስለዚህ ሁለቱም በአንድ ላይ ልታገሉ የሚል ኤርትራዊና ኢትዮጵያዊ ድርጅት ሰምቻ ይቻል አቅም ካለ አስታውሱኝ። እንደዚህ አይነት ነገር ሀሳቡ ጥሩ ነው የሚል ግለሰብ እንደኔ እንደሰው ይኖራል። ግን አሉ፣ በኢትዮጵያ ውስጥ አሉ። እኔ የማያቸው ሁለቱም አንድ ላይ ተሻለ ነው እያየሁ ሁለቱንም መታገል ነው ያለብን። ኤርትራና ኢትዮጵያ ህዝብ ችግሩን ከዛ በኋላ መፍታት የሚችልበት ብዙ አጋጣሚ ያለ የሚሉ የኢትዮጵያ ተቃዋሚዎች አይቻለሁኝ። በኤርትራውያን በኩል ግን ምናልባት በግለሰብ ደረጃ እንጂ እስካሁን ድረስ ሻዕቢያም ወያኔም ለኤርትራ ህዝብ ጠንቅ ናቸው፣ ሁለቱም አይጠቅሙንም ብሎ የሚል የኤርትራ የፖለቲካ ድርጅት በውጭ ሀገር ያለ አላጋጠመኝም አለ።
ጥሩ ጥያቄ ነው። እንዴት ነው መሰለ፣ እንደ ግለሰብ እንደ እኔ ማለት ነው፣ በይፋ እንትን የምናገር ይህንን አቋም የሚያሰማ ብዙ ነው። በይፋ ሳይሆን ግን በጣም በምስጢር ድርጅቶችም አሉ፣ ይህ ልክ ይሄ አመለካከት ያላቸው ስማቸውን አልጠቅስም ግን አሉ። ምንድን ነው ችግር መሰለ፣ እነዚህ ሰዎች በዛ አካባቢ የሚያርፉበት ቁጭ ሊሉበት እንኳን ሊንቀሳቀሱበት ቁጭ ሊሉበት የሚችሉ ቦታ የላቸው። እንደምታውቀው በ60ዎቹ በ70ዎቹ በ80ዎቹ ኢትዮጵያን የሚቃወሙ ድርጅቶች የእነሱ ቤዝ የእነሱ መጠጊያ ሱዳን ነበረ። አሁን ሱዳን ከሻዕቢያ መንግስትና ከወያኔ መንግስት ጋር ተግባብቶ በተለይ በወያኔ መንግስት ለጎስ ያለ የመሬት ጉቦ ተሰጥቶት ኢትዮጵያውያን ተቃዋሚዎች ሆኑ ኤርትራውያን ተቃዋሚዎች እዛው ሱዳን መሬት ውስጥ እንዳይንቀሳቀሱ ነው ያደረገው። በዚህ ምክንያት የኤርትራ ተቃዋሚዎች ቦታ የላቸውም። ስለዚህ ምንድን ነው በጣም ተጠንቅቀው እዛ ኢትዮጵያ ቁጭ የሚሉበት ቦታ እንኳን እንዲያገኙ እዛው ኢትዮጵያ መኖር አለባቸው ማለት ነው። ሌላ ቦታ የላቸው። ከችግሮቻቸው ዋናው ይሄ ይመስለኛል። ስለዚህ ኢትዮጵያውያን ተቃዋሚዎች ትንሽ ይሻላሉ። ምክንያቱም እዛው ኢትዮጵያም እየታሰሩ ብዙ ችግር እያጋጠማቸው ይሁን እዛው ሊንቀሳቀሱ ይችላሉ። ግን ብዙ ችግር እያጋጠማቸው ነው። ብዙ ስንትና ስንት ሺህ እየታሰረ ነው አውቃለሁ። ኤርትራ ውስጥ ግን ምንም የለም። ምንም ፖሲቢሊቲ የለም።
ፕሮፌሰር አንዳንዴ እንግዲህ ምንም ምንሰማውን ነው ምናየውን ሰው ምንሰማውን ማወዳደር አንዳንዶቹ ኤርትራ ውስጥ ምንም አይነት ተቃውሞ የሌለው የኤርትራ ህዝብ ስለሚወደው ነው መሪውን። እንዲያውም ሽጉጥም አይታጠቅም፣ በከተማ እሱም ባለስልጣኑ እንደፈለጉ ይዞራሉ። እና ኤርትራ ውስጥ ተቃውሞ ሊነሳይ እንዲያውም ስቴብል የሆነች ሀገር ለኢትዮጵያ ዋስትና ምትሆን ሀገር፣ ስለዚህ ምን ብሎ የኤርትራ ህዝብ ይቃወም የሚሉ ሰዎች በአደባባይ ሲናገሩ እንሰማለን። እንዲያውም አንዳንዴ ኤርትራውያኖችንም አይቶ ከሆነ አሁን ማዕቀቡን በተመለከተ በኤርትራ የሚደረገው ማዕቀብ የሚጎዳው የመርዳት አቅማችንን ነው የሚያዳክመው። እንደ ኢትዮጵያ አይነቶችን ታጋዮች ለመርዳት የምናደርገውን አቅም ነው የሚያዳክመው እንጂ ሌላ የሚያመጣው ነገር የለም የሚሉም አሉ። የሚሉም የሚያምኑ ኢትዮጵያውያኖች እያየን ነው። እና እውነት የትኛው ነው? እርስዎ ምንም ቻንስ የለም ይላሉ።
በጣም ግልጽ ነው አበበ። ምክንያቱም ምንም ተቃውሞ የሌለው እንትን ኤርትራ ውስጥ በ20 ሰኔ በፈረንጅ አቆጣጠር 1991 በአንድ ትልቅ የፉትቦል ስቴዲየም ኢሳያስ ሲናገር ለመጀመሪያ ጊዜ ሲናገር ከአሁን ወዲያ እንግዲህ ድርጅቶች መቋቋም ብሎ ቀልድ የለም ነው ያለው። አሸውዬ ይለዋል በትግርኛ። ድርጅት የማቋቋም ብሎ ቀልድ የለም፣ ሊሰራ ያፈለገ እኛ ስር ገብቶ ይስራ። ከዛ በኋላ እንኳን ድርጅት እንትን ለማቋቋም ያው በሚበቃ መጠን ታዛዥ ስላልሆንክ ብቻ ስንትና ስንት ግፍ ስንትና ስንት እስራት ነው የሚያጋጥመው ያለው ሰራዊቱ። ለምሳሌ አንዳንዱ
አካለ ጎደሎ ማለት ሃንዲካፕ ሆኖ በጥይታም የተወጋ ተሰብስበት ጊዜ ጥያቄዎች ምናምን አስነስቶ በጥይት ነበር ፈጀው የፈጇቸው ያለው እስራት እንዳልኩ ህግ የሚባል ነገር የለም። የህግ የበላይነት የሚባል ነገር የለም። ኮንስቲቱሽን የሚባል ነገር የለም። በጭራሽ መሳሳፋዊ ነገር እኮ ነው። እስራት እንደምታውቀው በኮንቴነር ውስጥ ሳይቀር ነው ሰው የሚታሰረው። በጣም አረመኔያዊ የሆነ አያያዝ ነው ያለው። ስለዚህ ወጣቱ በሙሉ ሳዋ የሚባል ሚሊተሪ ሰርቪስ ናሽናል ሰርቪስ እንትን ይሉታል መጨረሻ የሌለው የወጣነት የባርነት ሁኔታ። በዚህ ምክንያት ነው ወጣቱ ከሀገሩ እየሸሸ በወር 5000 የሚሆን ወጣት እየወጣ በበረሃ በሳህራ በረሃ እየደረቀ አንዳንዱ ኩላሊት እየተዘመተ አንዳንዱ ባህር እየሰጠረ ክፉኛ የምናየው ያለ ነው። በዚህ ምክንያት ነው። ስለዚህ በእውነቱ ሁኔታውን እናውቃለን እና መሪው ይወደዳል የሚል ሰው ካለ እውነቱ በጣም በጣም የሚያስዛልን ነው።
ፕሮፌሰር መቼም ነገርን መመዘን ስለሚያስፈልግ 5000 ወጣት በወር ይሰደዳል። መቼም በበረሃ የሚያልቀው ኢትዮጵያና ኤርትራ ቁጥር በቴሌቪዥን የተቀረጸ ስለምናየው ምንም ምስክርነት መስጠት አያስፈልግም። በስደት የሚኖረው ህዝብ ቁጥር እየጨመረም እንደሆነ ከሞት የተረፈውም ቢሆን ኑሮ ይኖራል። ይህም ሲታይ አሁንም በኤርትራ ህዝብ ሲነሳ የኢሳያስን ተቃውሞ የሚያሳየው እንቅስቃሴ በውጭ ሀገር የጎላ አይደለም። እንደውም ኢሳያስን የሚደግፉ ሰዎች ናቸው ገፍረው ሲናገሩ የምንሰማው። እና ባላንስ አልሆነ አሁን አንዳንዶቹ ሚኒስ የእውነትም የዲሞክራሲ የሚያሳናው ኤርትራ ውስጥ አለው የሚያስብልም ነገር ከአገሮች ከወጡም በኋላ የመቃወም አቅማቸው ያን ያህል አይደለም ነው። እና ይህ ምንስ እንዴት ያዩታል?
ያለ ትክክል አይደለም። በእውነቱ ተቃውሞ አለ። ለምሳሌ አሁንም ጄኔቫ ሰላማዊ ሰልፍ ማድረግ እየተወዳጁ ነው። ተቃውሞ አለ፣ ግን የሌለው ምንድን ነው መሰለህ? የሌለው የኤርትራ ተቃዋሚዎች ከኢትዮጵያዊ ተቃዋሚ ኃይሎች ጋር መግባባት አስፈላጊ መሆን በሚገባ አልገባቸውም፣ አቅም የላቸውም። ኢትዮጵያን አያውቁም፣ ኢትዮጵያውያንን አያውቁም። እኛ ከመሳሰሉት ሰዎች የሚለዩት በዚህ ነው። ስለዚህ ግንኙነቱ ስለሌለ ምን እያደረገ ነው? የኤርትራ ተቃዋሚ ኢትዮጵያዊ ተቃዋሚ አያውቁም። ንገርነህ ምንድን ነው? ኢትዮጵያዊ ተቃዋሚ ደግሞ ስለ ኢትዮጵያውያን ተቃዋሚዎች ኢትዮጵያ ተቃዋሚዎች ምንም አያደርጉም ያሉ ይችላል። ይመላቸዋለሁ፣ ስማ፣ አልተከታተልክም እንጂ ኢትዮጵያውያን ተቃዋሚዎች የሚያደርጉት ያሉት የሚያሳልፉት ያሉት የሚከፍሉት ያሉት እንትን መስዋዕት መታሰር በጣም 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 ከፍ ያለ ነው። ስለዚህ ተከታተል፣ መከታተል አለብን። ከአንድ አመት በፊት እንዳይሞላም በጻፍኩት አንድ አርቲክል ተጨባጭ የኢትዮጵያ ሁኔታ እኛን ኤርትራውያንንም ይመለከተናል በሚል ርዕስ በጻፍኩት እንትን ላይ ይህንን ነገር ጥቅሻ።
ፕሮፌሰር ነት ነገር እንደ በግድ መነሳት ያለበት ነገር አለ። የአቶ ኢሳያስ የ25 አመት አገዛዝ ምን እንደሆነ ግልጽ ላይ የተቀመጠ ነገር ነው። ህገ መንግስት የለውም። ከሱ በቀር ሌላ ማንም ያዘ የለም። ምርጫ ብሎ ነገር የለም። እንደውም ስለ ምርጫ አቶ ኢሳያስ ተጠይቀው ተናገሩት ንግግር ላሰማዋል።
Mr. President, when are elections going to be held in Eritrea? There were elections scheduled for 2001. They didn't take place. When is that going to happen?
What elections?
Elections in Eritrea.
We'll see what the elections in the United States will bring about, and we will wait for about 3-4 decades until we see genuine natural situations about in Eritrea.
You think Eritrea is going to wait 3-4 decades before it holds elections?
Maybe more, who knows?
ይሄን እንግዲህ ሰምተውታል ንግግሩ። ይሄን ነው ብዙ ሰዎች እንደ አይነት ነገር በምናነሳ ጊዜ አንዳንድ ጊዜ ኢትዮጵያንም ጨምሮ ኢትዮጵያ ምን ያለን አሁን ኢትዮጵያ ምርጫ ሰብሎ እንደውም ኤርትራ አለመደረግ ይሻላል የሚሉ አሉ። እና በዚህ ላይ እንግዲህ አንዳንድ ክርክር እናደርጋለን። ምንም የምንም በኢትዮጵያ ውስጥ ምርጫ በመደረጉ በእኔ እምነት የውሸትም ሊሆን ያኔ ውጤቱንም በጉልበት ቢወስደው ምርጫን በመባሉ እነ ፕሮፌሰር ብርሃኑ ነጋን የመሰለ ተቃዋሚ ሊመጣ ችሏል። እነ ብርቱካንን የመሰለ ተቃዋሚ ሊመጣ ችሏል። እነ አንዱዓለምን የመሰለ ልክም ሌሎችም እየታሰሩም እየተገረፉ የተሰደዱም ሊያደርጉ የቻሉት የውሸት እንዲሆን አለ ስለተባለ ያንን የውሸት ነገር ሊፈትኑ ገብተው መከራቸውን እያዩ ያየን ነው። እና የውሸት እንዲሆን አለ በመባሉ ነው። በመሰረቁና ስልጣኑን ወያኔ በመንጠቁ ደግሞ ብዙ ነው ተጠያቂ። ድምጤን አክብርም ብሎ መሞት አለው። የሞትን ነው የበለጠ ማድረግ መቻል አለበት። እና ሼር ነው አሁን ኤርትራ ውስጥ ምርጫ ለመደረጉ ኢትዮጵያ ውስጥ እንዲደረግም ሁለቱም ያሆነ ይሉቶች አሉ። እና እኔ የእርሱ አስተያየት ምንድን ነው?
ይህ አባባል ትክክል አይመስለኝም በእውነቱ። ምክንያቱም የማታሸነፍ ብትሆንም ስልጣኑን ወንበሩን ለማግኘት የማትችል ብትሆንም የምርጫው ሂደት ጥቅም አለው። መጀመሪያ በምርጫው ሂደት ስትሳተፍ ህዝቡን የማስተማር እድል ታገኛለህ። ሀሳብ ለህዝብ ታቀርባለህ። እንዲያውም ያለበት አሜሪካን ሀገር ለምሳሌ ብዙ ተራማጅ የፖለቲካ ድርጅቶች በምርጫው ሂደት ይሳተፋሉ፣ ለፕሬዚደንትነት ይወዳደራሉ። የማውቃቸውም ነበሩ። እና ለምንድን ነው አታሸንፉም እኮ ለምንድን ነው በዚሁ ምርጫ የምትሳተፉት ተብሎ ሲጠየቁ፣ ይሄ የምርጫ ሂደት እኛ ህዝቡን ለማስተማር እድል ስለሚሰጠን እንሳተፋለን። ስለዚህ ህዝቡን የማስተማር እድል ይሰጣልና ያንን እድል ተጠቅመ የህዝቡን የፖለቲካ እድገት ለዛ አስተዋጽኦ ታደርጋለህ ማለት ነው። አሁን በዚህ ጊዜ መሄድ ያለው እናየዋለን እኮ በርኒ ሳንደርስ ለምሳሌ በጣም ጥሩ ነው። ጥሩ ካምፓይን ነው እንትን ያደረገው። ስንትና ስንት ሚሊዮን ህዝብ አስተምረዋል። ስንት አያሸንፍም። የዲሞክራሲያዊ ወይም የዲሞክራቲክ ፓርቲ ኖሚኒውም አይሆንም። ነገር ግን ያን በዚህ ሂደት እንትን ገብቶ በመሳተፉ ስንትና ስንት ሚሊዮን ስንትና ስንት ወጣት ነው ያስተማረው። ከዚህ ለማስተማር ይረዳል። ኢትዮጵያም ሁን ኤርትራም ሁን እንደዚህ ነው። ሁለተኛ ነገር ደግሞ ምርጫ ይደረጋል። ለምርጫ ስትሳተፍ ምርጫ እንዲኖር የግድ ህግ መሳይ ነገር መኖር አለበት። ያለ ህገ መንግስት ምርጫ ምናምን ልታደርግ አትችልም። ስለዚህ በምርጫ ስትሳተፍ ለምርጫ አስፈላጊ የሆኑት ኢንስቲቱሽንስ እነሱም እንዲኖሩ ትጠይቃለህ ማለት ነው። ስለዚህ ዲሞክራሲያዊ ባህል እድገትም ይረዳል ማለት ነው በምርጫው እንትን መሳተፉ። ሶስተኛ ነገር እርግጥ ነው ሳደ ምርጫ ቢሰጥ ኢሳያስ መንግስት ወያኔዎች እንደሚያደርጉት እሱም እንደሚያሸንፍ ልክ ነው፣ እንደዛ ነው የሚሆነው። ነገር ግን እሱ ብቻ ሲያሸንፍ አንድ ፓርቲ ብቻ የሚያሸንፍበት እንትን ስርዓት ምን አይነት ስርዓት ነው? ይህ ዲሞክራሲያዊ ስርዓት አይደለም ተብሎ ይጋለጣል። እንደ ኢህአዴግ ደግሞ ወንበሮችን ሞቶ በሞቶ አሸንፈናቸዋል ሲል ደግሞ በበለጠ ይጋለጣል። እና በምርጫው ሂደት መሳተፍ ያ መንግስት ዲሞክራሲያዊ ያልሆነ መሆኑን በበለጠ ለማጋለጥ እድል ይሰጣል። አራተኛ ነጥብ ደግሞ እንግዲህ ምርጫ አይጠቅምም፣ ምንም ጥቅም የለውም በምርጫ መሳተፉ የሚሉት ሰዎች ምንድን ነው የሚፈልጉት? በሌላ መንገድ መታገል አለብን ነው የሚሉት? ጥሩ ነገር ግን በምርጫ መሳተፍ በሌላ መንገድም በመታገል አይከለክልም። ስለዚህ ሁሉንም ማድረግ ይችላሉ ማለት ነው።
ድሮ ቢያንስ ከአስር አመት በፊት በትንሹ ሲሆን ከስምንት አመትም በፊት ሸለና ወያኔን አንድ ላይ አድርጎ የመቃወም ስሜት ስለነበረ በዚህ የሚያምኑ ኤርትራውያንና ኢትዮጵያውያን አንድ ለመሆኑ እድላቸው ሰፊ ነበረ። ሻዕቢያና ወያኔ በፍጹም ለዚህ ሀገር የሚጠቅሙ አይደሉም፣ እነዚህ መቀየር አለባቸው የሚል ጥሩ ህብረት የሚያስፈጠሩ እንቅስቃሴ ተደርጎ ነበረ። የህብረቱ የሚባለው ኢትዮጵያ ውስጥ የነበረውም አላማ እሱ ነበር። ቅንጅትም የሚል ነበር የሚለው የመጣተው ስቀኛ ይለው ነበር ወይ ነው። አሁን ግን እነዚህ ወያኔና ሻዕቢያ በሚያሳዩት በእኔ እምነት ታክቲካል የሆነ ኃይለኛ ተጣልተናል ልንገዳደል ነው፣ በቃ አንዳችን ካልጠፋ መስጠቀር ሰላም የለም የሚል ፕሮፓጋንዳ ከጀመሩ ወዲህ አንዳንዶቻችን ይህን ነገር እውነት ነው ብለን የተቀበልንም አለን። እውነትም ባይሆንም እንጠቀምባቸው አይነትም ስሜትም አድሮብን ግማሻችን ኤርትራ ሄደናል፣ ግማሻችን ኢትዮጵያ ሄደናል ከእያንዳንዳቸው እርዳታ ለማግኘት እና እሱ አሁን ወያኔን ሲቃወም አንተ ሻዕቢያ ነህ የሻዕቢያ ደጋፊ ነህ ማለት ነው። ሻዕቢያን ሰው ሲቃወም አንተ ወያኔ ይሆናል ማለት ነው። በጣም የሚከፋፍል ነገር ሆኗል እና ሁሉ ይህንን ነገር እንዴት አድርገን እንደምናስማማው አላውቅም። አሁንም እስኪ ሻዕቢያን ወያኔ ለኢትዮጵያ ይጠቅሙ ምን ኢትዮጵያና ኤርትራውያንም አሉ ወዳነ ድርጅቶችም አሉ እና ይህን ታክቲክ እንዴት አዩት? ይህ ከልባውን እንደ ፕሮፌሰር ሻዕቢያን ወያኔ ተጣልቶ ይችሉታል
እንደምታውቀው ከሰላሳ አመት በፊት እንዳንስቼ ወያኔና ሻዕቢያ በእውነቱ የጋራ የወል የሆነ አጀንዳ ያላቸው ናቸው ብዬ ነው የገለጽኩት። ወያኔ በእውነቱ ሻዕቢያን የሚጠላ ቢሆን ኖሮ ሻዕቢያ እንዲወድቅለት የሚፈልግ ቢሆን ኖሮ ድሮ በጣለው ነበር ድሮ። ምክንያቱም አሁን ሻዕቢያ ምንም የለውም በእውነቱ እውነትን ለመናገር እንደ ድሮ ህይወቱን ለመሰዋት የተዘጋጀለት አካል የተዘጋጀለት ወጣት የለም። እና ወያኔዎቹ በእርግጥ ሻዕቢያን የሚጠሉ ቢሆን ኖሮ ድሮ በጣሉት ነበር። እንዲያውም አስቀድሜ እንዳልኩት ለኤርትራኖች እንትን ተቃዋሚዎች የሚረባ እርዳታ አላደረጉላቸውም። እንኳንስ የኢሳያስን መንግስት ለመጣ ሊደግፏቸው ይህም የምሰራውን ልንገር እንደምንም ብለው እነዚህ ተቃዋሚዎች
ወይም ሌላ ኤርትራ ውስጥ የሚቋቋም ኃይል ተረስቶ የኤርትራን መንግስት የኢሳያስን መንግስት ለመጣል በሚቃረብ ወይም በሚጥል ጊዜ ወያኔዎቹ ያኔ ነው የሚሰሩ ያኔ አንዳንድ ምክንያት ፈጥረው የኤርትራ ውስጥ ገብተው ሁኔታው እንዲቆጣጠሩ የሚሞክሩ ይመስለኛል። እኔ የኔ ብቻ የኔ ብቻ ፍርሃት አይደለም ይሄ ሌሎች ኤርትራንም እንደዚህ ብሎ የሚሰሩ አለ። ይሄ ያልከው እንደ ነገር በእውነቱ በጣም እንሳስብ ነው። ኤርትራኖች ወያኔን ሲመርቁ፣ ኢትዮጵያውያን ደግሞ ኢሳያስን መንግስት እንትን ሲመርቁ በጣም 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 የሚያሳዝን ነገር ነው። ምክንያቱም እንደምታውቀው የኤርትራ ሁኔታ እንደገለጽኩት በጣም በጣም የሚያሳዝን ስለሆነ ይህንን ሁኔታ መመረቅ የኤርትራ ህዝብ መከራ ካለምንም መቁጠር ነው። ኢትዮጵያውያን ወንድሞቼ የኤርትራ ህዝብ የሚያሰቃየው ያለውን የኤርትራን ህብረተሰብ የሚገድል ያለውን የኢሳያስ መንግስት ሲያመጉስና ሲያወድሱ ይህን ብቻ ሳይሆን ሁሉም ኤርትራዊ የሚያሳዝን ነው። እንደዚሁም ኤርትራውያን ብዙ ግፍና በደል የሚፈጽም ያለውን የኢህአዴግ ወያኔ መንግስት ሲመርቁ እንደዚሁ ኢትዮጵያውያንን ያሳዝናል። ስለዚህ ይሄ ነገር በጣም ትልቅ ችግር ነው። ትልቅ ችግር ስለሆነ እንዴት አርጎ እንደሚፈታ መፍትሄ በማፈላለግ ላይ ጥረት ማድረግ ይኖርብናል።
በሰሞኑ ተከታትሎት ይሆናል በኤርትራ መንግስት ላይ ማዕቀብ እንዲደረግ የተለያዩ ነገሮችን እየሰሩ ነው። ማዕቀብ ብዙ ጊዜ ይደረጋል። መጀመሪያ በማዕቀብ ላይ በኤርትራ በሚደረግ ማዕቀብ ላይ የእርሱ አቋም ምንድን ነው? ማዕቀብ መደረጉን አለመደረጉን። በሌላ በኩል ደግሞ በፖለቲካ አይን ሲያዩት ኤርትራዊም ኢትዮጵያዊም እንኳን ባይሆኑ የእስራኤል ኢሳያስ አስተዳደር ግምት ውስጥ አስገብተው በእንደሱ አይነት አስተዳደር ላይ ማዕቀብ ሊደረግ ቢባልና የለም አይደረግም ብሎ መከራከርንስ እንዴት ያዩታል?
እንዴት ለማየው የሚመሰለ በኤርትራ ላይ ማዕቀብ ተደረገ አልተደረገ ለኤርትራ ህዝብ የሚል የሚያመጣ ስልዩነት የለም። ምክንያቱም ምንም አያገኝምና ህዝቡ በጣም የሚያገኘው ነገር የለም። ስለዚህ ማዕቀብ ቢደረግ ለኤርትራ ህዝብ ልዩ የሆነ ጉዳት የለም። ማዕቀብ ባይደረግም የሚመጣ ጥቅም የለም። ታዲያ ምንድን ነው ማዕቀቡ? የማዕቀቡ ነገር የሚመለከተው ለአምባገነናዊ ስርዓት ነው ማለት ነው። ሁሉ ትብብር ከዓለም ቢያገኝም የኤርትራ ህዝብ የሚያገኘው ጥቅም የለም። አንድ ነገር ግልጽ መሆን ያለበት ነገር አለ። አሁን ኤርትራን በሁሉ ነገር እንትን ብታያል፣ የኢኮኖሚ ብትል፣ በሰብአዊ መብቶች እንትን ጉዳይ ብትል፣ በህብረተሰብ ሁኔታ ብትል፣ በፖለቲካ ብትል፣ በሁሉም ረገድ የሞተች ሀገር ናት። ይሄ በዚሁ ረገድ መሻሻል ተገልጿል ልትል አትችልም። ለሁሉም ነገር ተጎታለች። እኔ ብዙ ጊዜ ደጋግሜ ተናግሬያለሁ። ኢሳያስ አፈወርቅ የኤርትራን ህዝብ ይንቃል ብቻ አይደለም። ኢሳያስ አፈወርቅ መግለጫ ምን እንደሆነ አላውቅም፣ እኔ ግን የኤርትራን ህዝብ ይቀናል። የኤርትራን መግደል የጀመረው ደግሞ አሁን አይደለም፣ ከድሮ አንስቶ ከተማዎቹ አንስቶ ነው መግደል የጀመረው ኢሳያስ አፈወርቅ። ይሄ በእውነቱ ለህዝብ በጣም ተቆርቋሪ የነበሩት ተራማጅ የነበሩትን ሰዎች አንዴ ልንካ ብሎ አንዴ የኒን ብሎ አንዴ ምናምን ብሎ ሁሉም ጨረሰ። ስንትና ስንት ምሁር ነው የጨረሰው። አሁን ደግሞ ነፃነት የሚባለው ነገር ከመጣ በኋላ ደግሞ ስንትና ስንት አስረ ምንም ነገር ያደርገ አንዲት የነበረች ዩኒቨርሲቲ እሷንም በተግባር እንድትዘጋ አደረገ። ያላደረገው ነገር የለም ህዝቡን ለመጉዳት። ቤት ሳይቀር የሚያፈርስ መንግስት እኮ ነው ይሄ። ስለዚህ ምንድን ነው ማዕቀብ ተደረገ አልተደረገ ለኤርትራ ህዝብ ምንም የሚያመጣ ነገር የለው፣ ልዩነት የሚያመጣ ነገር የለው። ማዕቀብ ሲደረግ ይሄ መንግስት በእውነቱ በሰብአዊ መብት አያያዝ ይሁን በሌላ ነገር ይሁን በጣም እንትን በዓለም የተረገመ መሆኑን የሚያሳይ ስለሆነ ማዕቀቡ ያስፈልጋል ብሎ የሚከራከሩ አሉ። በእውነቱ ትልቅ ነጥብ ያለው ክርክር ነው። የሆነ ነገር ዋናው የነጥብ ግን ምንድን ነው? ማዕቀቡ የኤርትራን ህዝብ ይጎዳል የሚል አባባል ስህተት ነው። የኤርትራ ህዝብ ማዕቀብ ባይኖርም የሚያገኘው ነገር የለውም።
በእውነት አንድ ክፍተት ነገር ለአገዛዙ ለሁለቱም አገዛዞች ብዙ አድቫንቴጅ የሰጠናቸው ይመስለኛል። አሁን የኤርትራን የኢትዮጵያን ህዝብ ጉዳይ በተመለከተ የሁለቱም ሀገር ገዢዎች አልተመቹም ለምንለው ኢትዮጵያውያንና ኤርትራውያን ጊዜውን የተጠቀምንበት አይመስልም። አሁንም ሁለቱም ወደ ተሻለ ነገር ሊወስዳቸው የሚችል የሁለቱም ሀገር ተቃዋሚዎች ሰው የሆነ ጥንካሬ ያለው ነገር መስራት ነበረባቸው። አልተደረገም። ግን ክፉ ቀን ቢመጣ ለምሳሌ ኢትዮጵያ ያለው ሁኔታ ቢዛባ፣ ኤርትራም የሆነ ነገር ተፈጥሮ ቢዛባ፣ ኤርትራን የኢትዮጵያ ወያኔና ሻዕቢያ ለመገናኘትና ጥቅማቸውን ለማስከበር ወደኋላ ብለው ያስባሉ። አንዳንድ ሰዎች እንደ ትልቅ ጠላት ስለሚቆጥሯቸው በጣም ይገርመኛል። እኔ እነዚህ ሰዎች ስልጣን ላይ እንዴት እንደወጡ የሚያውቁ ናቸው። አሁንም ስልጣናቸው 25 ዓመት ያለ ተቀናቃኝ የቆዩበት ምክንያት ሁለቱም ሀገሮች መንግስት ስላለው ውጡ ነው። ኤርትራ ለውጣ ቢሆን ኖሮ ኢትዮጵያም ይለወጥ ነበር። ኢትዮጵያ ለውጣ ቢሆን ኤርትራም ይለወጥ ነበር ብዬ ነው የማምነው። እና አንድ ትልቅ አድቫንቴጅ ያላቸው አይመስሎችም? ያው የኤርትራ ገዢና የኢትዮጵያ ገዢዎች ክፉ ነገር ቢመጣ ያ የተደበቀ ህይወታቸውን አውጥተው የመጨረሻ ካርድ ሊያደርጉት ይችላሉ። ያኔ ተከፋፍለን ያንን ኤርትራና ኢትዮጵያ ያንን መሳሪያ ልሆን አይደለም እንደገና የሚጠቀሙብን አይደለም። እና ከአሁኑ ቀድመናቸው ያን የሚፈልግ እውነተኛ ህብረት ይሄ በእርሶ ላይ ለመጠቀም እርሶ በእኔ ላይ ለመጠቀም የሚደረገውን ሽምግልና እንትን አይደለም። የእውነት ለሁለቱም የሚጠቅም ነገር አሁን ካላደረግን ነገ አይጠቀሙብን። የባሰ እነዚዎች አንድ ላይ ሆነ የሚጠቅም የሚያምታታ ነገር ሆብን አይመጡም።
ነው እንጂ እንዲያውም እኔ ደጋግሜ ያልኩት ነገር ነበረ። ወያኔዎቹ ሰርካውን ተቃዋሚውን ኃይል ለመርዳት ጥቅማቸው አይደለም። ሻቢያም ኢትዮጵያዊውን ተቃዋሚ ኃይል ለመርዳት ጥቅሙ አይደለም። ከዛ ማለት እኔ ከድሮ አንስቶ የተስማሙበት አንድ ኮንቲንጀንሲ ፕላን አለ የሚል እምነት አለ። ወያኔዎቹ ኢትዮጵያን ለመቆጣጠር በሚሳናቸው ጊዜ ዝም ብሎ ኢትዮጵያ የሚቆዩ አይመስለኝም። ምክንያቱም ከሁሉ ጋር እየተጣሉ ናቸው። እንደምታየው ብዙ ጠላት አላቸው፣ ብዙ ሰው አስቀይመዋል፣ ብዙ በድለዋል። ስለዚህ እነሱ አሁን በእውነቱ ለይስሙላ ህገ መንግስት አለ፣ ፓርላማ አለ፣ ሶስተፎርት ነገር ግን በተጨባጭ ለምናገር ከሆነ ስልጣን ላይ ያሉት በሀይል ነው። ሁኔታውን የተቆጣጠሩት በሀይል ነው። ስለዚህ ይህንን ጥያቄ በተመለከተ አስመራ ካለው መንግስት ብዙ ማይሻሉ ማለት ነው። እሱም በጠመንጃ ነው የተቆጣጠረው፣ በሀይል ነው የተቆጣጠረው። ስለዚህ እኔ ጥርጣሬ አለኝ። ምንም እንኳን እነሱ ራሳቸው ቢካሰሱ ቢሰዳደቡ ያኔዎችና ሻቢያዎቹ በእውነቱ እርስ ራሳቸው የሚጨካከኑ አይመስለኝም። ብዙ አመታት ሆኗል ሲሰደቡ ምናምን ሲሉ ይሄ ተውኔት ነው እንጂ ሌላ አይደለም ነው የምለው።
ብዙም እኮ ማለት ይቻላል። በእውነት አንደኛ መቼም አሜሪካን ነገር ማየት ይቻላል። አሜሪካ ለጥቅማቸው የማያደርጉት ነገር የለም። እዚህ ሀገር ላይ ኖርኖ ሰሙ አውሮፓ እያሉት ነው። እያንዳንዱ ሀገር ሀገሩ ጥቅም ያስከብራል። አሁን ከአየረው ሁኔታ አንጻር ስና የኢትዮጵያ ተቃዋሚዎች ምንድነው ፍላጎታቸው ብሎ መመርመር ይቻላል። የኤርትራም ተቃዋሚዎች ፍላጎታቸው ምንድነው መመርመር ይቻላል። የኤርትራ ተቃዋሚዎች ፍላጎት በምን ሳምን ለወያኔዎች ይስማማቸዋል ብዬ አላምንም። ቢስማማቸውም ምን አስጨነቃቸው? አቶ ኢሳያስ ለወያኔዎች ራስ ምታት ካልሆኑ ስልጣናቸውን የሚያሳጣ ተግባራዊ ነገር ካላመጡ በስተቀር አቶ ኢሳያስ አስተንስቶ ሌላ ተቃዋሚ የሚያስቀምጡበት ለምን ብለው ምን አደረጓቸው? አቶ ኢሳያስ አንደኛ ነው። ሁለተኛ አቶ ኢሳያስም ወያኔ የሚቀየሩበት ምክንያት የተቃዋሚዎች ፍላጎት እስከማውቀው ድረስ ከወያኔና ከተቃዋሚዎች ይልቅ በአቋም ደረጃ ወያኔ ለአቶ ኢሳያስ በጣም የቀረበ ነው ብዬ የማምነው ነው። ሌላው ቀርቶ ኦነግ ነው መሰለ ለብቻዬ አገር ፈጠረ ይሆናለሁ የሚል ድርጅት አቶ ኢሳያስን ይህ 23 ዓመት አብሯቸው ነው ያለ
ነው
እና ይህ ሳያት ሌ አቅምም እጥረት አለ አደንግም የኢሳያስ ብቁ አቅም አላቸው ከወያኔ ጋር ለመጣራት ቢሆን ማለት ነው። ወያኔዎችም ያውቁታል ከሶማሊያ ጋር ከሱዳንም ጋር ክልሎች ጋር ያለባቸውን ችግር ያውቃሉ። እንደገና ከኤርትራ ጋር ተዋግተውም ይዘርቁት አይደለም። እነዚህ እንኖራለን ካሉ እንዲሁ ተከባብሮ መኖር ነው። አለበዛ አብሮ መውደቅ ነው። አብሮ ስልጣን ላይ መቆየት ይችላል ወይስ አብሮ መውደቅ ነው? ይሄ
እሱ ነው። ለዘሰበደም አስተውልሃል። ይህ ግን እኮ እሱ ነው እኮ ከብዙ ከአንዳንድ ኢትዮጵያውያን ወንድሞች ጋር ስከራከር ሰት ይረዳናል ብላችሁ ስትጠብቁ በእውነቱ ተሳስታችኋል። ለምን ብሎ ነው እናንተ የሚደግፈው? እናንተን ደግፎ እናንተ ስልጣን ላይ አንስቶ ወያኔዎችን የሚያወርድበት ምክንያት ለምን ጥቅም እንዴ?
ኤርትራን ያለ ዲሞክራሲያዊ ሂደት በኢሳያስ ቁጥጥር እንድትገነጠግ ያደረገ ወያኔ አይደለም እንዴ?
ስለዚህ ለምን ብሎ ነው እንትን ኢሳያስ ወያኔ እንትን ወርዶ ሌላ ፓትሪዮቲክ የሆነ ኢትዮጵያዊ ድርጅት ወይም ኃይል ስልጣን እንዲይዝ የሚፈልገው? አይሆንም። እንደዚሁ ደግሞ ወያኔዎቹ ከኢሳያስ የበለጠ የሚስማማቸው የለም። እሱ እኮ በጥበብ ኢትዮጵያውያን ተቃዋሚ ኢትዮጵያውያኖችን ለስሙ እረዳቸዋለሁ እያለ ፓራላይዝድ እንዲሆን ያደረገ ነው። ያው የበኞች ግንባር መሪዎች እነሱ የተገኝ መስክሩ ብዙ ሰዎችም ስማችን እናቃለን። የጠፉ ሰዎች ደንበኛ ተቃዋሚ የነበሩት ኤርትራ ውስጥ የነበሩት። ስለዚህ በተግባርም ኢሳያስ ከወያኔ ጋር ተባብረዋል፣ ለወያኔዎቹ ረድተዋል፣ ተቃዋሚን በማዳትም ረድተዋል። ስለዚህ ወያኔዎቹ
ተስፋ ጥሎበታል። ተስፋው ግን ከፈተና ጋር ነው። ምክንያቱም በቅንጅት ጊዜ
ያንሰራ ነገር ስለሆነ ሰዎች የግለሰቦች ችግር እንደሚያገዛዙ ጫና መሆኑን ረስተው እንዳለ የድርጅቱ ችግር አድርገው አይሰራም ወይም ደግሞ የሀሳቡ አለመስራት አድርገው የሚያስቡ ሰዎች ይቃወሙም አሉና ተስፋውንና ተቃውሞውን እንዴት ሊያስረዱ ይችላሉ? ብዙዎቻችን እኔን ጨምሮ እናንተ የጀመራችሁት ተስፋ አላማው እሱ ብቻ ነው የሚያድነን የሚል ፍጹም የሆነ ኦርቶዶክሳዊ እምነት ነው ያለኝ። በዚህ ጉዳይ ላይ በጣም ፍጹም የሆነ እምነት ነው ያለኝ። This is the only thing ይሰራል ብዬ የማምነው ነገር። ሌሎች ደግሞ ጭራሽ ተሞክሯል የትም አይደርስም የሚሉ አሉ። በእናንተ እምነት እንዴት ነው የምታዩት?
እግዚአብሔርም ለዚህ ጥያቄ ያልተሞከረ ነገር የትም አያደርስም። አንድ ጊዜ ሞክሮ ስለተወደቀ ወይም ስላልተሳካ የትም አያደርስም ማለት ትክክል አይደለም። መሙከራው ግቡን እስኪመታ ድረስ የታለመውን አላማ እስኪደረስ ድረስ መቀጠል አለበት፣ መግፋት አለበት። ብዙ ሀገሮች ብዙ ድርጅቶች በየሀገሮቻቸው ሲታገሉ አንዴ ሞክረው በለስ ቀንቷቸው ስልጣን ይዘው ወይ ደግሞ ተስፋ ቆርጠው አንዴ ስለወደቁ የቆሙበት አለ። አላማውን ለማሳካት መግፋት መቻል አለበት። በዚህ ላይ እንግዲህ ድርጅቶች ብቻ አለ። ድርጅትን የሚፈጥረው ህዝብ ነው፣ ተሰብስቦ የሚፈጥረው ያንን ድርጅት እንዲያብብ ማድረግ እንዲጠነክር ማድረግ የሚያስፈልገውን ማድረግ ጥሩ ሲሰራ ደግፎ አብሮ መሄድ፣ አስቸጋሪ ወይም ችግሮች ሲፈጠሩ ደግሞ በችግሩ መፍታት ላይ ተሳታፊ በመሆን አስተዋጽኦ ማድረግ የሀገሬ ጉዳይ ያገባኛል የሚል ማንኛውም ኢትዮጵያዊ የሚጠበቅበት እና ማድረግ ያለበት ነው። ያኔ ብቻ ነው እያደግን የምንሄደው እና ይሄ ተስፋ በእኛ በኩል ግልጽ ነው። ተስፋችን እያለመለመና እያደገ እየሄደ ነው የምንለው። እንደርሳለን ካለምንበት ድጋፍ ያስፈልጋል፣ መተባበር ያስፈልጋል፣ አብሮ መስራት ያስፈልጋል። ግን እንደርሳለን ተስፋ ቆራጭነትን ማስወገድ አለብን የሚል አስተያየት ነው።
እንደሚያውቁት ባለፈው ሳምንት ዶክተር በየነም ቀርበው ነበር። እንደሰማቸው ተስፋ አረጋለሁ በመድረክ 12ኛ ጉባኤ ላይ ብዙ ከተወያዩ በኋላ በእናንተ ድርጅት በኢትዮጵያ ህዝብ ሸንጎ አማካኝነት የጋራ ትግል ሸንጎ አማካኝነት የተደረገላቸውን ድጋፍ በጽኑ ሁኔታ የሚያመሰግኑት መሆኑን በአደባባይ ገልጸዋል እና ግንኙነታችሁን የሚቀጥል ፍሬ የሚያፈራ እንደሚሆን ተስፋ እንዳላቸው ነግረዋል። ይሄ ተስፋ ለብዙዎቻችንም ተስፋ ነው። እስኪ በእናንተ በኩል ምን አይታችሁበት ነው? አንዳንዶች የተለያየ አስተያየት ይሰጣሉ። ኢትዮጵያ ውስጥ ያለው ነገር የወደቀ ነው፣ ያለቀ ነው፣ ዋጋ የለውም፣ በሌላ ነገር ይሞከር የሚባል እናንተ ደግሞ የለም ቀጥሉ ከጎናችንን ስላላችሁ እና ምን አይታችሁባቸው ነው ወይስ ምን ተስፋ አለ?
አቶ አበበ ለአዲስ ድምፅ አድማጮች እንደው መግለጽ የምፈልገው ነገር ዝም ብሎ ድንገት የተፈጠረ ነገር ወይ ደግሞ ትላንትና ጉባኤ ስላካሄዱ ከመሰረት ጋር የተጀመረ ነገር አለ። ሸንጎ ከተመሰረተበት ጊዜ ጀምሮ የትግሉ መድረክ አገር ቤት ውስጥ መሆኑን በማመን ትግሉን አገር ቤት ውስጥ ማጠንከር ማጎልበት ያስፈልጋል፣ ከአገር ቤት ትግል ጋር መቆራኘት አለበት ብሎ የዛሬ 3 ዓመት ማለትም በ2ኛው ጉባኤው ላይ ውሳኔ ወስኖ ይህንን ነገር በቅርብ ሲሰራበት ነበር። ከዛ በመነሳት ከተለያዩ ሀገር ውስጥ ካሉ ድርጅቶች ጋር ግንኙነት ለማድረግ ሞክሯል። ያው ያለው አገዛዝ ሁኔታው ስላልፈቀደላቸው መያድን ሲከፍለው ዩዲዲን ሲያጠፋው አሁን ደግሞ በቅርቡም እንደምናየው በሰማያዊ ፓርቲ ውስጥ ያለው ችግር እናያለን። ያልደረስናቸው ድርጅቶች አልነበሩም። ነገር ግን ምን ተለወጠ ባለፈው 1 ዓመት ቢባል ሸንጎ መሰረታዊ ውሳኔ ወስኗል። ይህን የወሰነው ምንድን ነው? በ3ኛው ጉባኤው ላይ ሸንጎ በሰላማዊ ትግል መቀጠል አለብኝ፣ ትግሉን ማጠናከር አለብኝ ብሎ ስላመነ ሀገር ውስጥ ያለው ትግል በሰላማዊ ትግል የሚካሄድ ነው፣ ሰላማዊ ትግል የሚፈለገው። ስለዚህ ሀገር ውስጥ ያሉ ድርጅቶችም ተባብረው ከኛ ጋር ለመስራት እኛም ከነሱ ጋር ተባብረው ለመስራት ምንም መገረጫና ወይም ገደብ አይኖርባቸው። ይሄ በመሆኑ መሰብሰብ በማይችሉበት ጊዜ፣ አቅም በሌላቸው ጊዜ፣ መጓጓዣ ችግር በሌለበት ጊዜ መንዛት ሞክረናል። አሁን ብቻ አለን በፊት ለምሳሌ ከምርጫዎች በፊት ምርጫዎች መካሄድ በፊት የሚሊዮኖች ድምፅን መመለስ በሚባልበት ጊዜ በቅርበት ከደጋፊዎች ጋር ስንሰራ ቆይተናል። ምርጫ ሲካሄድ ከተሞችን ስፖንሰር አድርገናል፣ ገንዘብ እርዳታ በመስጠት ቢሮ እንዲከፈት በማድረግ እና አዲስ ነገር አለ። የአሁኑን ነገር እንግዲህ ለየት የሚያደርገው ምንድን ነው? ከእንግዲህ በኋላ ጠንክረን አብረን መሄድ ፎርማል የተገናኘን ለመሄድ የእኛ በእኛ በኩል የተቀየሰው የትግል መንገዱን የሚያሳለገ በመሆኑ ኮንፈርተብሊ ለመነጋገር ተችሏል እና በዛ ምንድን የመጣ ነው እንጂ ከበፊቱም ቢሆን ባለፉት ዓመታትም እንዲሁ ተለያይተን እና ተራርቀን ያለን አለመሆኑን ለመግለጽ ነው።
ይህ ብቻ አይደለም። አንዳንድ ስብሰባዎች በግሌ የተካፈልኩባቸው ቦታዎች አሉ። በቅርቡ አንዳንድ ድርጅቶች እንደኔ አይነት የተለያዩ በእነሱ እይታ በኢትዮጵያ አስተዋጽኦ የሚያደርጋሉ የሚል ግለሰቦችን እንኳን የጠሩበትና የግል ዝግ ውይይት የተደረገበት ቦታ ላይ አብሮ ለመስራት ከእናንተ የመሳሰሉ ድርጅቶች ጋር የሚነጋገሩ ሌሎች ድርጅቶች እንዳሉ የተነገረበት ሰምቻለሁ። እና አሁን ብዙ ሰው እናንተ ከሌሎች ጋር የምታደርጓቸው ነገሮች አንድ ወጥ የሆነ ኢትዮጵያውያንን በውጭ ሀገር ያለ ነው ቢያም ድምጻችንን ሊያሰማ የሚችል አንድ ነገር ይቋቋም ሲባል ብዙዎች ግራ ይገባቸዋል። አንድ ድርጅት ተጨፍልቆ አንድ ሀሳብ ይሆን የሚመስላቸው አሉ። ምንድነው ልታደርጉ የፈለጋችሁ እናንተ? ሀሳባችንን በሙሉ አንድ ላይ አድርገን አውጥተን አውርደን በተስማማንባቸው ነገሮች ላይ አገራችን የሚደረገው ነገር ለመርዳት የሚያስችል ይመስለኛል። እና እንዴት ትገልጹታላችሁ? ወደ እኛ ግቡ የምትሉ አድርገው የሚያወሩ ሰዎች አሉ። አንደኛ፣ ሁለተኛ ሌላውን ልተው፣ ይህንን ብቻ ይመልሱልኝ። እንዴት ነው እናንተ በውጭ ሀገር ያለውን ኢትዮጵያዊ ምንድን ነው ልታደርጉት የፈለጋችሁ? ድርጅቶችን ምንም ደጋግሞ ያፈረዱት ቢሆንም እስቲ አንዴ ይድገሙት። ምንድን ነው የኢትዮጵያ ጋራ ትግል ሸንጎ በውጭ ሀገር ያለውን ኢትዮጵያውያንን እንድናደርግ የፈለገው ምንድን ነው?
በጣም ጊዜ ርስልኝ። የሸንጎ አፈጣጠር ራሱ ምርጫ 2002 ተብሎ የሚጠራው ከተካሄደ በኋላ 96.99% አሸነፉ ባለ ካለ በኋላ ይሄ አይነት ቀልድ መስበት አለበት። ይሄ እኮ የተቃዋሚ ኃይል አብሮ መሰባሰብ አለ ስላልተሰባሰበ ነው። አብረን ጠንክረን አንድ አማራጭ ኃይል ሆነን ብንቆም ይሄ አይነት ቀልድ አይቀልድብንም በማለት ካለፉት የህብረት ተሞክሮች ልምዶች ብዙዎች ተፊት ሄደው ብዙ ድርጅቶች ተቀርበው አሉ የሚባሉ ድርጅቶች ተቀርበው ውይይት ተካሂዶበት ነው ለሁለት ዓመታት ያክል። በዛ ላይ እንግዲህ እኛ የሚፈጠር ድርጅት ነባር ድርጅት፣ ትልቅ ድርጅት፣ የብሔር ድርጅት፣ ህብረ ብሔር ድርጅት፣ የዚህ ክልል የዛ ክልል የሚል ሳይሆን በሀገር አንድነት የሚያምን አሁን ሀገራችን አደጋ ላይ ስለሆነች በዚህ ሀገር ስትኖር ነውና በኋላ ተደራድሮ ዲሞክራሲም እንደ ቅንጦት በሚቆጠርበት ሁኔታ ላይ ስላለ ሀገራችንን እናድን የሚለው ምን ነገሮች ሊያሰባስቡ ይችላሉ ብሎ ሁሉም ድርጅቶች የአንድነት ኃይሎች ሊስማሙባቸው ይችላሉ የተባሉትን አምስት መሰረታዊ ነጥቦችን አንጥረው ስላወጡ ነው ሸንጎ የተቋቋሙ። እነዚህ አምስት መሰረታዊ ነጥቦች ከባድ አይደሉም። ሀገር አንድነትና ሉዓላዊነት የሚያምን የህግ የበላይነትን እንዲመጣ የሚታገል የፖለቲካ ነጻነት በኢኮኖሚውም በሶሻሉም በምኑም እንዲኖር የሚፈልግ ድርጅት በዛ እታገላለሁ የሚል ሰብአዊና ዲሞክራሲያዊ መብቶች እንዲታገሉ እንትን እንዲከበሩ እታገላለሁ የሚል ድርጅት እና ለዚህ ሁሉ ቀውስ እዚህ ያደረሰን ያለው አገዛዝ ስለሆነ ይህ አገዛዝ ቦታውን በዲሞክራሲያዊ መንገድ በሚያስተዳድር የዲሞክራሲያዊ ስርዓት እንዲሰጥ እንታገላለሁ የሚል አብሮ መታገል ይቻላል የሚል እንግዲህ ይሄኛው በኢትዮጵያ አንድነት እስካመንክ ድረስ እና ለሰብአዊ መብቶች የምትታገል እስከሆንክ ድረስ ማንንም የሚያገል ማንንም ክንታ የሚል ሳይሆን አብረን እንስራ ነው። እንግዲህ አብረን ስንሰራ አንዱ ሌላውን ውጦ አንደኛው ሌላውን ጨፍልቆ ነው የነበር ነኝ አንተ አዲስ ነው ይሄኛው ትላንት የተፈጠረ ዛሬ ይሄኛው የቆየ ይሄ ብዙ አባል ያለው የሌለው ሳይሆን የሚያምንበት ሲይዞ አብሮ ህብረት ሆኖ መቀጠል ይችላል ነው። በዛ መሰረት ነው የተፈጠረው። ስለዚህ ይህንንም ስላደረግን አንዱ ሌላውን ሳያጠፋ ይኸው ተያይዘን እስካሁን ደርሰናል። ሸንጎ ከተመሰረተም በኋላ ከአራት ዓመት በፊት ነው የተመሰረተው። ሌሎች ድርጅቶች ተቀላቅለዋል ከዛም በኋላ። አሁንም እኮ እኛ ጋር ግቡ እኛ ጋር ካልገባችሁ አይበጅም ወይ ደግሞ ታጋይ አይደላችሁም የሀገር አትወዱም አለበት። አማራጭ ኃይል ሆነን መቅረብ የምንችለው ጠንክረን መታየት የምንችለው የተቃዋሚው ኃይል አንድ ሲሆን ነው። ሁሉም ተቃዋሚ የሚለውን ምናልባት የመገንጠል እንትን የሚያጠነቅሙ ካልሆኑ በስተቀር በሀገራችን ውስጥ ሰብአዊ መብት ተረገጠ ነው፣ በሀገራችን ውስጥ መብቶች የሉም ነው፣ በሀገራችን ውስጥ በህግ የበላይነት የህግ የበላይነት የለም ነው፣ በህግ በፊት እኩልነት መኖር የለም ነው፣ ዲሞክራሲያዊ ስርዓት እናምጣ ነው። እነዚህ ነገሮች የሁላችንም ኮመን ዲኖሚኔተር ስለሆኑ አብረን መስራት ያስችለናል ነው። በሂደት ግን ተመሳሳይ ዓላማ ወይም ተመሳሳይ ፕሮግራም ያላቸው ልንዋሃር ድርጅቶች ውስጥ ካሉ እና የሸንጎ እምነት እንዋዋቅ እንጨፈላለቅ አንድ እንፍጠር ሳይሆን አብረን እንስራ ነው። ያም በማድረጉ ሸንጎ ከተመሰረተ በኋላም እንደገና ጥረቱን ቀጥሏል። ለምሳሌ ሽግግር ምክር ቤት ጋር በኢትዮጵያ ብሔራዊ ወጣቶች ጋር ለረጅም ጊዜ ከአንድ ዓመት በላይ ውይይት አድርገናል። አሁንም ጭምር እንደገና በአዲስ ኢኒሽቲቭ አሉ የሚባሉትን ድርጅቶች የሲቪል ድርጅቶችን ጭምር በመድረስ ውይይቶች እያካሄድን ነው። በአሁኑም ሰዓት ሰፋ ያለ ጠንካራ አማራጭ ኃይል ሆነ
ተወደደም ተጠላም በኢትዮጵያ ውስጥ ለውጥ የሚመጣው የኢትዮጵያ እስከ ዳር እስከ ዳር ሲነሳ ነው። በተለይ በአሁኑ ሰዓት በኦሮሞ አካባቢ በጎንደር አካባቢ የሚታዩ እንቅስቃሴዎች የተናጠል ሊሆኑ እንጂ መነሻቸው የህዝብ ብሶት መሆኑ የሚያጠራጥር አይደለም። ግን መድረሻቸውን ወደ አንድ ወጥ መድረሻ ለማድረስ የሚያስችል አደረጃጀት ስለሌለ እንደሚያውቁት በተራ ነው እየተነሳ ያለው። በእርሶ እይታ ኢትዮጵያ ውስጥ ያለውን ያንን ክፍተት የሚሞላ የተቀናጀ አንድ ወጥ ድርጅት ቢኖርና እናንተም በተመሳሳይ በውጭ ሀገር ያለውን ኢትዮጵያዊ አስተባብራችሁ ከዛ ጋር እጅና ጓንት ለመሆን የምትችሉበት ደረጃ ላይ ብንደርስ ከችግሮቻችን ውስጥ ሊያወጣን የሚችል ብቸኛ መፍትሄ ከዚህ በላይ አለ ብለው ያምናሉ? አንደኛ ይህን ሳናደርግስ ዘጠና ጊዜ ብንተቻች እንዲሁ አንዳችን አንዳችንን ስም ብንሰጣት እንዴት ብለን ነው መንግስት ብንቀየው?
ይህን ጥያቄውን በእኔ ግምሽ መልሰዋለሁ። ምክንያቱም አንደኛ ትግሉን ለማጠንከር ለማጎልበት እና በጋራ ለመታገል ውስጥ ውጭ የሚባል ሳይሆን ሁላችንም ተመሳሳይ አጀንዳ ነው ያለን። ውስጥ ተመሳሳይ የስርዓት ለውጥ ነው የምንፈልገው። ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። መብት ተረግጧል ነው፣ የህግ የበላይነት የለም ነው። እነዚህ ነገሮች እንዲስተካከሉ ሀገራችን ክልል ውስጥ አንድነቷን በተፈለች ኢትዮጵያ ውስጥ መፍታት ይቻላል ብለን የምናምን ሌሎች ነገሮች የሚገርሙ እኮ ቢያንስ እንደው በቁጥር ማስቀመጥ ከባድ ቢሆንም ትልቁ ፐርሰንቴጅ የሚያስማሙን ነገሮች ናቸው። አንዳንዶች 80-95% የሚያስተዋሚ ማል ያለው ልዩነት መረዳት አይቻልም ተመሳሳይ ፕሮግራምም ጭምር ነው ያላቸው ይላሉ። እውነታቸው ነው። ነገር ግን ያቺ 5%፣ 1%፣ 2% ላይ ልዩነት ላይ ተተኩ ምናልባት አንዱ በሚሄድበት አቅጣጫ ሌላው መሄድ ካልፈለገ ምናልባት የእኔ ክልል ነው እና ድሮም ሲደረግ እንደነበረው በዛ ከዛ ውጣልኝ አይነት ነገር ከመጣ ምናልባት እኔ ነባር ነኝ እና እኔ ባልኩት ተመክሮም ስላለኝ በእኔ አስተሳሰብና ከሄድ ካልሄድ የሚል እና ራስን የማንገስ ነገር እስካልመጣ ድረስ እነዚህ ልዩነቶቹን ለተወሰነ ጊዜ እንተዋቸው። ምክንያቱም መሰረታዊ አይደለም። በተለይ ደግሞ አሁን የሀገር አንድ ህልውና አደጋ ላይ በሆነበት ጊዜ መተባበር ነው መቻል ያለበት። ያንን ካላደረግን ስንተቻች ብንኖር የትም አንደርስም። በነገራችን ላይ እስከማውቀው ድረስ የሸንጎና የሸንጎ አባላት አባል ድርጅቶች ሪሊ መተቻቸቱ ላይ ትኩረት የለንም አድርገን አናውቅም። የራሳችንን አቋም አጠንክረን ለማስረብ ሞክረናል። ህዝብ እንዲፈርደውና ህዝብ ድጋፍ እንዲሰጠን ለማድረግ ሞክረናል። አሁንም እንሞክራለን። ጥረታችንን እንቀጥላለን። ከዛ ውጭ ግን ይሄ ድርጅት ለምን ተፈጠረ? ይሄ ድርጅት የሚያደርገው ልካና ለምን? ይሄ ድርጅት ብዛው እኛ የሚያዘባ እየገባት ድርጅታቻለ ምናልባት ሌሎች ያደርጉ ይሆናል። እና አንደኛ እጅና ጓንት ሆነን ተያይዘን የውስጥ የውጭ የሚለው ራሱ በጣም አስቸጋሪ ነው። ምክንያቱም አንዳንዶች የሸንጎ አባል ሆኑ ውጭ ያሉ ድርጅቶች ውስጥ አባላት አሏቸው። አንድ ሁለተኛ ውጭ ያሉትም ቢሆኑ ውስጥ ያሉትም ቢሆኑ የሚያደርጉት መስዋዕትነትና ትግል ቀላል አይደለም። በዛች ቀጭን ገመድ ላይ ነው እየሄዱ ያሉት እና ተደጋግፈን ሁላችንም በጋራ የተቀናጀ ትግል ማድረግ መቻል አለበት ብሎ ነው የሚያምነው። ለዛ ደግሞ እየሰራ ነው እንግዲህ የምትገኝ
ምናልባትም እንግዲህ የሸንጎ ስብስብ እስካሁን ካየኋቸው አንዳንድ የአንዳንድ ፓርቲዎች ለየት የሚያደርገው ነገር ያለ ይመስለኛል። ምናልባት እሱ ትንሽ ጫና ያሳድርባቸው ይሆናል። ለምሳሌ አንዳንድ ድርጅቶች በታወቁ ግለሰቦች ዙሪያ ላይ ይመሰረታሉ። ወደኋላ ሄደው ቢያቸው ጠንካራ ነበሩ የምንላቸው ድርጅቶች መሪዎቻቸው ላይ ያጠነጠኑ ነበሩ። በእውነት ኢደፋ ብንል ልደቱ እንዲህ እያል መሄድ ይችላለን። ማያድ ብንል ፕሮፌሰር ከዛ ደግሞ መላው አማራ ብንል እንዲህ ያለ አንዳንድ ሰዎች ማንሳት እንችላለን። አሁንም እስካሁን ድረስ አንዳንድ ሰዎች ፌም ይዘው በእነሱ ዙሪያ ድርጅቱ እነሱ እስካሉ ድረስ አሉ። የእነሱ ፌምም እየረዳው ነብስ አግኝቶ የመሄድ ጉዳይ አለ። የሳይነት ነገር እናንተ ጋር የለም። ምክንያቱም ድርጅታችሁ ድርጅቱ ነው እያስተዋወቃቸው ያላችሁት እንጂ አንድ ፌመት የሆነ ነገር አለ። ሌላው ደግሞ ድርጅታችሁን ሌላ ድርጅት ላይ እንደምናየው ሌላ እስከዛሬ ስናየው እንደነበረ ሴሌብሪቲዎች የመርዳት በእንግሊዝኛችሁን ታዋቂ ሰው የመምራት ስብሰባዎቻችሁን ታዋቂ ሰዎች እንግዳ ሆነው የማድረግ የዚህ አይነት ነገር ላይ አይታይም። እና ሜቢ ይሄ ለውጥ ትንሽ ስለእናንተ ብዙ እንዳናውቅ አድርጓል፣ ወይም አዲስ ነገር ስላመጣችሁም እንደሆነ አላውቅም። እዚህ ላይ ለውጥ ያለ ይመስላል። ምክንያቱም ምንም እንዳላረጋችሁ ተደርጎ ሲነገር እኔ አንድም ተተለይቻችሁ ስለማላውቅ እና ስለማውቀው የጎደለው ነገር ምንድን ነው? በሴሌብሪቲዎች ማስተዋወቅ ያስፈልግ ነበር ወይም አንድ ፌመስ ሰው ፕሬዚዳንት ማድረግ ያስፈልጋችሁ ነበር?
እንግዲህ መጀመሪያ የሸንጎ እድሜ አጭር ነው፣ ትንሽ እድሜ ነው እስካሁን ድረስ ከተመሰረተበት ጊዜ ጀምሮ እና ብዙ ስራዎችን ሰርቷል ብሎ ነው ሸንጎ የሚያምነው። ለምን? አንደኛ እነዚህ ድርጅቶች 12-13 የሆኑ ድርጅቶች ራሳቸው ተሰባስበው አብረው እስካሁን ድረስ 4 ዓመት በቀጣይነት መሄዳችን ራሱ ትልቅ እንትን ብዬ ነው ማስበው። አንድም ይህንን ነገር አዳማጮች ሬኮግናይዝ እንዲያደርጉት ያስፈልጋል። ሁለተኛ የሚቀርቡ ነጥቦች ላይ ውይይት ሲደረግባቸው በነፃነትና በስፋት ነው የሚቀርቡት። ጉባኤዎች የምስረታውን ጉባኤ አድርገናል፣ ለመጀመሪያውን ጉባኤ፣ ሁለተኛውን ጉባኤ አድርገናል፣ ሶስተኛውን ጉባኤ አድርገናል። የተወሰነ ጊዜ የምክር ቤት አባላት ውይይት ያደርጋሉ። የስራ አስፈጻሚ ኮሚቴ እንደዛ ይቀጥላል። ስብሰባዎችን ለማድረግ ሞክረናል። ራሳችንን ለማስተዋወቅ ሞክረናል። ድረገጽ አለን። በወቅታዊ ጉዳዮች ላይ መግለጫ ሰጥተናል። ይህ ሁሉ ግን በቂ አይደለም። እንደው ዝርዝር ትንሽ ተጨማሪትን ለማድረግ በሀገራችን ጉዳይ ላይ ደብዳቤዎችን ጽፈናል። የሚመለከታቸው ለምዕራባውያን መንግስታት፣ ለኢዩ፣ ለአሜሪካው ፕሬዚዳንት ኢትዮጵያን በጎበኝበት ጊዜ ጽፈናል። ምላሽ ሁሉ አግኝተናል። ለዓለም ባንክንም ጭምር የጻፍ ምላሽ አግኝተናል። መግለጫዎቻችን ወቅታዊ ናቸው፣ ይወጣሉ። ውስጥ ካሉት ድርጅቶች ጋር በቀጣይነት ታዋቂ ግለሰቦች ግንኙነት እያደረግን ምን ይበጃል፣ ምን ይሻላል፣ ከውስጥ ያለውን ዜና በማግኘት አካሄዳችንን ለማስተካከል እና ጊዜያዊ እርምጃዎችን ለመውሰድ ጥረት አድርገናል። አሁን በቅርቡ በሚቀጥለው ወር በጁላይ ወር አውሮፓ ውስጥ አንድ የስራ ጉብኝት የመድረክ የሸንጎ የስራ አስፈጻሚ ኮሚቴ አባል የሚመራው የስራ ጉብኝት በተለያዩ ሀገሮች ይደረጋል። ይህንን ሁሉ ግን እየተሰራ እንደ ሁሉም እንትን ድረገጽም እያለን ጉባኤ ስብሰባዎችን እየሰራን መግለጫዎችን እያወጣን መግለጫ ስንል ሁሉም አያወጡልን በመስሎችም አሉ። ሚዲያው ትልቅ ሚና እንዳለው እንረዳለን። ሸንጎ የራሱ የሆነ ሬዲዮ በአሁኑ ሰዓት የለውም፣ ወይ ቴሌቪዥን የለውም። ከድረገጽና ከህዝባዊ ስብሰባዎች ባሻገር ራስን ለማስተዋወቅ በስፋት በሚዲያ መቅረብ ያስፈልጋል። ተባባሪ አጋር የሚዲያ ሰዎች ያስፈልጋሉ። አቶ አበበ ተደጋጋሚ ድር ስለሰጠን በተለይም ደግሞ ሚዛናዊ ትሮችን ለማቅረብ የተቃዋሚ ወገኖችንም በማቅረብ ስላስተናገድከን በሸንጎ ስም እና በራሴ ስም ላመሰግን እወዳለሁ። እና እንግዲህ ኢትዮጵያውያን እኔ በአሁኑ ሰዓት እኛን ማስተዋወቁ እንመርጠዋለን፣ ጥሩ ነው፣ እንፈልገዋለን። ታዋቂ ግለሰቦች መሆኑ ማንም ቢያደርጉት ደስ ይለናል። ግፊቱ መደረግ ያለበት በአሁኑ ሰዓት በድርጅት ታልፎ ድርጅትን እየደገፈ ያለ ወይ ደግሞ እኔ የማምነው ድርጅት ካለኝ ያለን ድርጅት ውጤታማ እንዲሆን የምተጋ ብሆንም በርካታ ኢትዮጵያውያን በድርጅት የታልፎ አይደሉ በውጭ በውስጥም ብዬ ነው ማስበው። ስለዚህ የኢትዮጵያውያንና የታዋቂ ግለሰቦች እና የሌሎችን ፋንታ ያልተደራጁ እንዲደራጁ ድርጅቶች ብዛትም አያስፈልግንም። በተደራጁት ውስጥ ገብተው እያረቋቸው እያቀኗቸው እንዲሄዱ ወደ አንድነት እንዲመጡ ግፊት እንዲያደርጉ የአንድነት ጥሪ ማንም ጠራው ማንም አብረን እንስራ በሚባልበት ጊዜ ገብቶ ሀሳብን አቅርቦ ከእኔ ድርጅት አኳያ ሳይሆን ወይ ደግሞ ከራሴ እይታ ብቻ ሳይሆን የሌሎችንም ለማዳመጥ ግፊት በመሆን ለሀገሬ በአሁኗ ሰዓት የሚበጀው ምንድን ነው፣ ሀገርን ከጥፋት ለማዳን አማራጩ ወይም አስቸኳይ መፍትሄው ምንድን ነው በሚለው የሌሎች የሚያሰሩት እየሰማን መቀጠል አለብን። ስለዚህ አንድ የመገናኛ ብዙሀን ብዙ ድጋፍና እርዳታ ለሁሉም ኢትዮጵያውያን ለተቃዋሚ አንድነት ኃይሎች በእኩልነት የማስተናገዱ ባህል ቢለምዱትና ቢተባበሩ ደስ ይለኛል። በሁለተኛ ደረጃ ወደ አንድነት እንዲመጣ ግፊቱን እኛም የጀመርነውን በሌላ በኩልም ካለ ግፊቱን እንዲቀጥል መሆን አለበት። ይህንን እንግዲህ ያው መገናኛ ብዙሀን እንዲያስቡበት እጠይቃለሁ። ጥያቄውን ስላነሳው አቶ በጣም አመሰግናለሁ። መሪዎችን በተመለከተ በሸንጎ ውስጥ በሚደረገው በየጉባኤዎች ምርጫ ይካሄዳል። በምርጫው ጊዜ ማን ነው ታዋቂ፣ ማን ነው ታዋቂ ያልሆነ፣ ማን የነባር ድርጅት አባል ነው፣ ማን ነው አዲስ አባል፣ ማን ነው የግለሰብ እንትን ሳይሆን ጉባኤው በሚያስበው እና በሚስማማው መንገድ ለጊዜው ጊዜያዊ ነው እና አንዴ የተመረጠ ሰው ማይወርድ ሳይሆን የተወሰኑ ወቅቶችን አገልግሎ የሚቀየር ስለሆነ በአሁኑ ወቅት ካለው ሁኔታ ክሌን መርጠናል ብሎ እየመረጠ ነው ያለው እና የእኛ የምርጫ መለኪያ ማነው በነባር ድርጅት አባል የነበረ ማነው ታዋቂ ግለሰብ ማነው ይሄን ያረገ ማነው ይሄን ያደረገ ሳይሆን አሁን ባለው ሁኔታ በስራ ድርሻነት ኃላፊነቱን ለማነስ እያለ የሚሰራ ስብስብ ነው ያለን። እስካሁን በሱ ሁኔታ ሰርቶልናል ብለን ነው ምናምን።
በጣም ጥሩ ነው። መቼም እንግዲህ ይሄ ዋናው ነገር ተወደደም ተጠላም በኢትዮጵያ ውስጥ ያለውን አስተዳደር ለመቀየር ጫና መፍጠር ነው ዋናው ትልቁ ነገር እና በውጭ ሀገር የሚደረገው እንቅስቃሴ አሁንም ቢሆን የግድ መልክ መያዝ አለበት። እኔ እስከማውቀው ድረስ በካናዳ የተለያዩ መንግስታትን፣ በአውሮፓ የተለያዩ መንግስታትን፣ በካናዳ ያለውን መንግስት ማለት ነው፣ በአሜሪካም በተለያየ ጊዜ ትገናኛላችሁ፣ ኮንግረስማኖችን፣ ሴናተሮችን ሁሉ ታገኛላችሁ። እንደኔ ግምት በሀገራችን ባለው ፖለቲካ ውስጥ እንደ አንድ ኤንቲቲ ወይም እንደ አንድ ኃይል ሪኮግናይዝ የተደረጋችሁ ይመስለኛል። በእነዚህ መንግስታት የምታገኙት ያገኛችሁትን እውቅና ሲመዝኑትና እንደ በውጭ ሀገር ያለን ኢትዮጵያውያን ከኑሯችን ከጊዜያችን አንጻር እንዳሉትን የሚዲያም ሽፋን ችግርም ስላለ ከዛ አንጻር ህብረተሰቡ ምን ያህል አንደርስታንድ አድርጎናል ወይም ተረድቶናል፣ በዛ ሌብል ምን ያህል ተረድቶናል ብላችሁ ታምናላችሁ? ምክንያቱም እኔ አንዳንዴ ስፈትሽ በመንግስታት ያላችሁ እውቅና እንደ አማራጭ መታየታችሁ የከፋ ነገር በኢትዮጵያ ውስጥ ቢመጣ እኔ በእኔ እምነት የአውሮፓም የአሜሪካ መንግስታት ወደ እናንተ እንዳይመጡ ቅንጣት ያህል ጥርጥር የለኝም። ይህን ያህል ሪኮግኒዝ የተደረጋችሁ መሆናችሁን ግን ብዙ ኢትዮጵያውያን ማወቃቸው ላይ ይጠራጠራለሁ። ምን ይመስሎታል?
ጥሩ ነው። እውነትክን ነው አቶ አበበ፣ ትክክል ነው። ምናልባት በእኛ በኩልም ገና ብዙ የሚጠበቅብን ስራ አለ። በዚህ በሚዲያው ዘርፍ በተለይ ራሳችንን በመሸጥ ደረጃ ብዙ ስራ መስራት ይኖርብናል። ሙከራ ካናድርግ ቀርተን አይደለም። ሙከራችን አንዳንድ ቦታ ላይ ያው ጆሮ ዳባ ልበስ እየተባለ ትብብር በማጣታችን ጭምር ነው። ግን እንቀጥላለን። ቅድም መጀመሪያው ላይ እንዳልኩት ግብ እስክትደርስ ድረስ እየወደቅ እየተነሳ ከሌሎች ሀገሮች የምትማርከውን ትምህርት ስራ ላይ እያዋቅ ከራስህን ድክመት እንዳው በደስታ ለዚህ ቤት አሁን ለአድማጮች መግለጽ የሚፈልገው በቅርቡ የምክር ቤት ስብሰባ ነበረ። ምክር ቤቱ እስካሁን የተጓዝንበትን ሁኔታዎች ዘገባዎችን አዳምጦ ድክመቶቻችንን አይቶ በምን አቅጣጫና ምን ማድረግ እንዳለብን መመሪያ ሰጥቷል። ይሄ አሁን ቅርብ ጊዜ የተደረገ ስለሆነ መለክ መግለጫው አልወጣም፣ በቅርብ ጊዜ ይወጣል። ያው አይ ሆፕ የስራ ባልደረቦቼ ይህንን ምስጢር ስላወጣው የማይቀየሙኝ ተስፋ አድርጋለሁ። ግን ወደ ህዝብ የሚወጣ መግለጫ ስለሆነ እንደዚህ መግለጫውን ለመግለጽ ያክል ነው እና ራሳችንን ድክመት ካለብን መመርመር አለብን እና እነዛን ብዙ ጊዜ ደግሞ ድክመት ላይ ያተኮርን ድክመት እያል የተሰራውንም ስራ ጥሩ መሰራቱንም ራሳችን በደንብ ያልሸጥበት ሁኔታው ይችላሉ። የሰራንባቸውን ጠንካራ ጎኖቻችንን አይበለጠ አጠንክረን መሸጥ ማቅረብ ለህዝብ እንዲረዱ ማድረግ ድክመቶቻችንን አሻሽለን አሁን ከህዝቡም ደግሞ ከህብረተሰቡ ደግሞ የሚጠቆሙ ድክመቶች ናቸው ተብሎ የሚገለጹ ነገሮች ካሉ ለመቀበልና ለማረም ምናልባት ደግሞ አልተግባባንም ከሆነ ለማስረዳት ዝግጁ ነን። በዚህ ምክንያት ነው የአውሮፓ የስራ ዘመቻም እየተደረገው ታስቦ ያለው እና እንደ አንድ የአማራጭ ኃይል መታየታችንን የማየው ለምንጽፋቸው ደብዳቤዎች መልስ ይሰጡናል። ግንኙነቶች ስንፈልግ ኮንግሬስ፣ ሴኔቶች፣ ይህ እንዳልከው ካናዳ መንግስት፣ አውሮፓ ውስጥ ኖርዲክ ሀገሮች ግንኙነት አድርገናል። በአካልም ተገኝተን ገልጸን አስረድተናል። በአንድ ወቅት ግን ሪሊ በእኛ ዋናው እንትናችን መተማመን ያለብን የውጭው ኃይል ይህስ ትልቅ ሚና ይጫወታል። የውጭ መንግስታት ብዙ ነገሮችን ሊጫወቱ ይችላሉ። የእኛ ትልቁ ኃይልና ሀብታችን ንብረታችን በራሳችን ተማምነን ወደፊት መሄድ ስለሆነ ኢትዮጵያውያን ወንድሞቼና እህቶቼን የምጠይቀው ሸንጎን እንዲቀላቀሉ ብቻ ሳይሆን ድጋፍን መስጠት ይቻላል። የተደራጁ ኃይሎችን ተቀናይተን እንድንሄድ ነው። ተባብረን እንስራ ነው። እኛ ለመተባበር ችግር የለብንም። ከእኛ ጋር መተባበር ችግር ብለው የሚያነሱት ነገር ካለ ያ እነዛ ነገሮች አይተን በውይይት ፈተን ወደፊት መሄድ መቻል አለብን። ያንን ስናደርግ የሸንጎ ብቻ እንደ አማራጭ ኃይል ሆኖ ቀርቦ ሌላውን ወደ ጎን ለመተው ሳይሆን አብረን ተባብረን እንሄድ። ለምሳሌ ወደ ኮንግሬስ እንትን ብንሄድ፣ ወደ ሴኔተሮች ብናነጋግር፣ ወይም ኢሮፒያን ዩኒየን ብንሄድ፣ አንድ ድርጅት ዛሬ ሄዶ የሚቀጥለው ወር ሌላ ድርጅት ሄዶ የሚቀጥለው ወር ሌላ ድርጅት መሄድ፣ ይሄ መጥፎ መልእክት ነው የምንልከው ብለን ነው ምናስ። ግን አንድ አማራጭ ጠንካራ ኃይል ሆነ ስንሄድ ሲሪየስ እንደሚወስዱት በምናደርገው ጉዞ ላይ ትብብር ያደርጋሉ ብዬ አስባለሁ እና መፍትሄው እኛ ጋር ነው ያለው፣ ኢትዮጵያውያን ጋር ያለው መተባበር አለብን የሚል ነው።
ለመጨረሻ ማነሳለሁ የሀገራችን ጉዳይ ከወደደም ተጠላም በፈለገው መልክ ይሄ ያለው አገዛዝ የሚንገዳገድበት ሁኔታ ቢፈጠር፣ አንደኛ የሚንገዳገድበት ሁኔታ ቢፈጠር ተቃዋሚ ኃይሉ ፕሬዥር ሲያደርግበት ነው። ማናችንም እኛም ማንሆን ሌላም ይሁን ማንም ይሁን ብቻ ተቃዋሚ የሆነ ኃይል ነው ያንን የሚፈጥረው። እንደዚህ አይነት ነገር ከተፈጠረ እኔ በእኔ እምነት ምንም ይሁን ምንም በእናንተ ላይ እምነት የሚኖራቸው ኢትዮጵያውያን ብዙ ነው የሚሆኑ። ምክንያቱም ሁላችን የምንለው አንድ ነገር አለ። እኔ በእኔ እምነት 99% አብዛኛውን ኢትዮጵያውያን አንድነትን የሚወድ ኢትዮጵያዊ ከእናንተ ጋር አንድ የሚያደርገው ነገር ቢኖር በኢትዮጵያ ውስጥ የመንግስት ለውጥ ኢትዮጵያ እንዳለች ታሪኳም ቅርሷም ሳይቀየር ድንበሯ ተከብሮ የመንግስት ለውጥ እንዲመጣበት፣ ያ መንግስት ደግሞ ለሁላችን የሚበጅ መንግስት እንዲሆን ነው። ይህ ጥያቄ እያንዳንዱ ኢትዮጵያዊ ቢጠየቅ ይሄን ነው የምፈልገው ነው የሚል። በእኔ እምነት ደግሞ ይሄን በትክክል አላማው አድርጎ እየሰራ ያለ ቢኖር እና በፕሮግራም ቀርጾ እየሰራ ያለ ቢኖር የኢትዮጵያ ሸንጎ ነው እስከማውቀው ድረስ። እና በኢንድ ኦፍ ዘ ደይ ሀቃችሁ ምን ያህል ከህዝብ ጋር ያገናኘናል ብላችሁ ታምናላችሁ? ታም ረድም ደይ ካምስ ቀኑ ሲመጣ ህዝብ ከእናንተ ጋር እንደሚቆም አላማችሁ ምን ያህል ጥናት ይሰጣችኋል?
አቶ አበበ፣ አላማ የሌለው ወይም መድረሻ ግቡን ቀይሶ በዛም አይንቀሳቀስ ለዛም አይታገል ከሆነ መንገድ ላይ ይቀራል። ግን ግብ አለን፣ አላማ አለን፣ ያንን ለማሳካት ነው የምንጥረው። ስለዚህ ይሄ አላማችን የግድ እሺ፣ ይህንን ሞክር ሌላ ይህንን ደግሞ ማድረግ አለብን፣ እንዴት ነው መጠንከር አለብን፣ ይህንንም መጨመር አለብን፣ ይችን ነገር ማስተካከል አለብን እያል በየወቅቱ ኩር እያረምንና እያስተካከልን ነው። አንዱ ያው ቅድም የጠቀስኩት ምሳሌ ለማንሳት ያክል የሰላማዊ ትግል ብለን ያባለፈው ውሳኔ ጉባኤ ላይ ወሰን ነው። አሁን ባለው ሁኔታ የትን መድረስ ስላልተቻለ ሀገር ውስጥ ገብቶና ሀገር ውስጥ ካሉ ድርጅቶች ጋር ተልኮ መስራት የሚቻሉ የሰላማዊ ትግል እንገፋ ብቻ ነው። ሰላማዊ ትግል ብዙዎች የተለያየ ትርጓሜ የሰጡት ቢሆንም የምርጫ ፖለቲካ የምርጫ መድረኩ ተዘግቷል ቢባልም ገና ብዙ መንገዶች ብዙ ያልተሞከሩም ስላሉ እነዛ መሞከር አለባቸው፣ ለዛ መታገል አለብን። ህዝብ የተለያዩ ሀገሮች አስተምረውናል ነው እና የምንለው ይሄ የዓላማ ስራት ግቡን እስክትመጣ ድረስ መቀጠል አለብን። በዚህ አጋጣሚ እንደውም እኛ ጋር የግብጽ ተቀላቀሉ እኛ ጋር ካልመጣችሁ የሚል ሳይሆን በርካታ ኢትዮጵያውያን እህቶቼም ወንድሞቼም በድርጅት የታቀፉም ያልታቀፉም ተመሳሳይ ሀሳቦች ያለን ግን ኃይላችንን ማስተባበር ነው። አይ ድርጅቶች ባለፈው 40 ዓመት ምንም ለውጥ ስላላመጡ የትም አይደርሱም ብለን እራሳችንን ወደ ዳር እናቆም የምንወስድ ከሆነ ያንን እንዲመጣ የምንፈልገው ነገር አይመጣም። የእኔን ድርሻ በግለሰብ ደረጃ አለ፣ ያችን የእኔን ድርሻ ማበርከት አለብኝ። በተለያየ ነው ጉልበት ይሆናል፣ በእውቀት ይሆናል፣ በገንዘብ ይሆናል፣ በስራ ይሆናል፣ በምን ይሆናል። በርካታ መንገዶች ስላሉ እስካሁን ያሉ ድርጅቶች አልሰሩም ተብሎ የሚገምተው ነገር ካለ ያንተ አስተዋጽኦ ተደምሮበት እንዲሰራ ማድረግ ነው። ያን ኢትዮጵያዊ በተለይ በአሁኑ ሰዓት በሀገሩ ጉዳይ ላይ በጣም የሚንገበገብና አገር እንዳትፈራረስ የሚፈራ እኔም ድርሻ አለኝ ብሎ እንዲነሳ እናበረታታለን። ለዚህ ደግሞ ሸንጎ በቡርክስት አድርጎ ይጠብቃል እና የዓላማ ጥናት ያልከው ጥናት የዓላማ ጥናት ከሌለ እንፈልገው ቦታ ላይ መድረስ ስለማይቻል።
በጣም ጥሩ ዶክተር ታዬ ስለ ረዥም ጊዜዎት በጣም ነው የማመሰግነው። ገርስትልን መልካም ሳምንት ይሆንለት።
እኔም አቶ አበበ በጣም አመንትና አዳማጮችን ላመሰግን ወዳለው በተለይ ሙያዊ የጋዜጠኝነት ሙያን በአግባቡ እየተጠቀም የተመጣጠነ የተመዛዘነ ሚዛናዊ የሆነ እንትኖችን በማቅረብ ለአድማጮች የምታቀርበውን እንትን ሁልጊዜ የማደንቅ ነኝ። በድረገጽን ላይ ራሱ ከመጀመሪያው ያሰፈርከው አይ ዱ ኖት አግሪ ዊዝ ዋት ዩ ሃቭ ቱ ሴይ በት አይ ዊል ዲፌንድ ቱ ጌት ዮር ራይት ቱ ሴይ ያለውን የቮልቴርን እንትን የምታቀርበው ምን ያህል ሚዛናዊ እንደሆንክ የሚያንጸባርቅ ስለሆነ በሸንጎ ስም ላመሰግን ወዳለሁ።
ልክ ነው፣ በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ። የተከበራችሁ አድማጮች የዛሬ ዝግጅት በዚህ ይጠቃልላል። በሚቀጥለው ሳምንት እንገናኛለን። አስታውሱ፣ ሁልጊዜ በመቃወም ብቻ የትም መድረስ አይቻልም። የምታሸንፉት የምትደግፉትን ስታጠናክሩ ስለሆነ በመደገፍ ላይ ትልቅ አቋም ይኖራችሁ፣ ድጋፍ አድርጉ። አዲስም ሬዲዮ አመታዊ ቶምቦላው በተለያዩ ቦታዎች እየተሸጠ ነው። የምትችሉ 20 ብር ነው። በአመት 20 ብር አዲስም ስንመርዳት የሚያስደስታችሁ ኤኒታይም ዌብሳይታችን ላይ ገብታችሁ ሀያብር ቶምቦላን መግዛት ይችላላችሁ። ሪመምበር በመቃወም ብቻ የማይደረስም፣ በመደገፍ ነው ልታሸንፉ የምትችሉት። እኔ የምትወዱትም ደግፉ። መልካም የአባቶች ቀን፣ መልካም ሳምንት።